የእግዚአብሔር ስም ብሩክ ይሁን። ሳምንታችን ደግሞ ጌታ በሰላም ጠብቆ ለዚህ ስላደረሰን የእግዚአብሔር ስም ብሩክ ይሁን። ዛሬ ያው ካቆምንበት እንቀጥላለን። ያን ከማረጋችን በፊት እንጸልያለን የእግዚአብሔር መንፈስ እንዲረዳን እንዲያስተምረን። ምክንያቱም ያለ እግዚአብሔር መንፈስ እኛ ምንም አይደለንም። ማናችን ምንም አይደለን። መተንፈስ መቻላችን በእግዚአብሔር መንፈስ እርዳታ ነው እና እንኳን አእምሯችን አስቦ አገናዝቦ አንድን ነገር አቀናጅቶ በአፉ መናገር የሚችልበት ኃይል ሰው እግዚአብሔር ካልሰጠው በስተቀር ይሄ ኬትም ልናገኘው የምንችለው ጸጋም አይደና ያ የእግዚአብሔር መንፈስ ራሱ በመካከላችን ሆኖ ወደ እውነት እንዲመራን የቃሉን ብርሃን እንዲያበራልን አይኖቻችን እንዲበሩ በዚህ ቃል ውስጥ ክርስቶስን በበለጠ እንድናየው እግዚአብሔርን በበለጠ እንድናውቀው። ምክንያቱም መጽሐፍ ቅዱስ የተጻፈው ለትምህርታችን ነው። እኛ ሙት መንፈሳችን የነቃ ሰዎች ስለሆንን መለኮታዊውን ስጋዊውን ፓርት ነው የምናየው። ሙት መንፈሱ ያልነቀሰው መጽሐፍ ቅዱስን ስጋዊውን ብቻ ስለሚያይ ነው አንደርስታንድ የማያደርገው። ግን እኛ ሙት መንፈሳችን ነቅቶ ያው የሆነን ሰዎች በክርስቶስ ስለሆንን አይኖቻችን የበሩ ናቸው። ስለዚህ ያንን የመጥራት ተስፋ በቅዱሳን ዘንድ ያለውን የርስት ባለ ጸግነት ክብር ከቃሉ የምናይበት ጊዜ እንዲሆንልን ሁላችንም እንጸልያለን። እግዚአብሔር አምላካችን ሆይ እናመሰግናለን ስለዚህ ጊዜና ሰዓት ስለነበረው ጊዜ ሁሉ። እግዚአብሔር ሆይ አንተ ታላቅ አምላክ ነህ ጌታ ሆይ፣ እንዳንተ ያለ የለም። እውነት ነው፣ አንተ በቂ ነህ ጌታ ሆይ፣ ትበቃናለህ። እግዚአብሔር ሆይ እንዳንተ ያለ የለም። አንተ ካለህን ሁሉ ስላለን በአንተ ረክተናል። አንተ በቂ ነህ። ለኃጢአታችን ለበደላችን የፈሰሰው ደም በቂ ነው። የተሰጠን ጸጋ በቂ ጸጋ ነው ጌታ ሆይ። የምንኖረው በበቂ ጸጋ በበቂ ምሕረት ነው የምታኖረንና እናመሰግንሃለን። ክብርን ሁሉ እንሰጥሃለን ጌታ ሆይ፣ በመንፈስ ስላረሰረስከን በቃልህ ደግሞ አሁን እንድትሰርሰን እግዚአብሔር ሆይ በአምልኮ ወደፊት እንደቀረብንና ውስጥ መንፈሳችን እንዳረሰረስክ ደግሞ በቃልህ እንድታረሰርስል የቃልህ ባለጸግነት ክብር እንዲገለጥ የመረዳት ባለጸግነት እንዲኖረን አይኖቻችን በርተው 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 አንተን ሙሉ ሙላትህ በሙላትህ ልክ ማየት እንድንችል ቃልህ ለእግራችን መብራት ለመንገዳችን ብርሃን ነው ተብሏል። ይሄ ቃል በውስጣችን የሸሸግነው ቃል ነው የሚሆንልንና ቃልህን በውስጣችን እንድንሸሽግ በሙላት ቃሉ በውስጣችን ይኖር ተብለናል። ጌታ ሆይ በሙላት ቃሉ እንዲኖርብን መንፈስ ቅዱስ ሆይ በዚህ ጊዜና ሰዓት ይሄ እንድታደርግ ጌታ ሆይ የሚሰሙኝን ሁሉ እንድትባረክ በኢየሱስ ክርስቶስ ስም እጸልያለሁ። ይሄን የማይወድ ማናቸውንም የርኩሳን መናፍስት አሰራር በተለያየ ሲስተም የሚጠቀም በናዝሬቱ ጌታ በኢየሱስ ስም እንዘጋለን፣ በሩን እንዘጋለን። ጌታ ሆይ በስምህ ስልጣን እዘጋለሁ፣ በደምህ ዙሪያችን እቀጥራለሁ። ክብርህ በላያችን ይሁን። ቅዱሳን መላእክቱ ቃልህን የሚያገለግሉ ለቃል የሚንቀጠቀጡ ዙሪያችንን ይሁኑ። እግዚአብሔር ሆይ ሰዎች ያንተን ማዳን ይዩ፣ ያንተን ክብር ይዩ። እግዚአብሔር ሆይ ከምንናገረው በላይ አንተን የሚያዩበት ጸጋ የተለቀቀ ይሁን። ክብርና ምስጋና ለአንተ ይሁን። ወንድሞቼ እህቶቼ በእርጋታ ቤታቸው ቁጭ ብለው የሚያዳምጡትን ጸጋህ በነገር ሁሉ ይደግፋቸው። ምሕረትና ቸርነት በእነሱ ላይ ይብዛ። እግዚአብሔር ሆይ አንተ እነሱ ቁጭ ብለው እግዚአብሔር ሆይ በዚህ ቦታ ሰዎችን የሚያገለግሉትን አንተ አገልግላቸው። ኑሯቸውን፣ ቤታቸውን፣ የእነሱን ስራ አንተ ስራ። ጌታ ሆይ አመሰግናለሁ ስለሚረዱኝ ስለ ነሳራ እግዚአብሔር ሆይ ይህንን በሁሉ ነገር ስለሚያድሞቼና እህቶቼ ሁሉ አመሰግናለሁ። ክብር ሁሉ ለአንተ ይሁን። አሁን ጊዜውና ሰዓቱንም ጀምሬ እስከምጨርስ ያለውን በሙሉም ከዛም በኋላ ያለውን ለአንተ አሳልፍ የሰጠው በናዝሬቱ ጌታ በኢየሱስ ክርስቶስ ገናና ስም አሜን፣ አሜን። የእግዚአብሔር ስም ብሩክ ይሁን። ባለፈው ያቆምኩት እንግዲህ እስከምታስታውሱት አንደኛ ዜናን ጨርሰን ሁለተኛ ዜና ምዕራፍ 13 ላይ ነበረ። ያው የመጽሐፍ ቅዱስ ገለጻ ነው፣ ግን ሞር ዲፕሊ ገብቼ ምንድነው ይሄ መጽሐፎቹ ሊያስተምሩን የሚችሉት እግዚአብሔር ቅዱስና ኃያል አምላክ ነው። ሰው ከእግዚአብሔር ጋር ተባብሮ ሲኖር ዙሪያውን በጸጥታና በሰላም እንደሚኖር፣ ምንም አይነት ጠላት ትልቅ ይሁን ትንሽ ጠላት እንደማያሸንፈው፣ ሁልጊዜ መከናወን እንደሚሆንለት፣ ግን ከእግዚአብሔር ጋር ተስማምቶ ሲኖር። ግን ከእግዚአብሔር ጋር የማይስማማ ሰው እግዚአብሔርን የመጀመሪያ የማያደርግ ሰው ግን ትልቁም ሆነ ትንሹ የሚያሸንፉት ሰላም የሌለው ዙሪያውን ሁልጊዜ በጣም በታላቅ ጭንቀትና መከራ የሚኖር ሰው እንደሆነ ነው መጽሐፍ ቅዱስ ያሳየን። በእነዚህ በእስራኤላውያን ተጠቅሞ እግዚአብሔር የሚያስተምረን ከቃሉ የምንማርበት በእነዚህ ሰዎች ነው። እንጂ የእነሱን ታሪክ ለማጥናት አይደለም እዚህ ቁጭ ያልነው። ግን የእግዚአብሔር ቃል ከብሉይ ኪዳን ጀምሮ እስከ አዲስ ኪዳን አንደኛ ክርስቶስ ነው ዋናው፣ ሁለተኛ የእግዚአብሔር ቃል ለእኛ ለትምህርታችን ተጽፏል። ስለዚህ ያንን ጃጅ እነሱን እንድናረግ ሳይሆን እኛ እንድንማር እኛው አካሄዳችንን እንደ እግዚአብሔር ቃል እንድናረግ ስለሚረዳን ነው። ስለዚህ ምዕራፍ 13 ላይ እንግዲህ ባለፈው ያላችሁ ሰዎች አላችሁ፣ ከሌላችሁ ወደፊት የተቀዳውን ትሰማላችሁ። ኦልሬዲ ተዘጋጅቷል፣ ፖስትም ተደርጓል። በኢትዮጵያ ክርስቲያኖስ ኢትዮጵያ ክርስቲያን ፕላስ ኦል ላይ ገብታችሁ ፖስት እዛ ስለተደረገ እዛ ማግኘት ትችላላችሁ እና ወደፊት ትሰሙታላችሁ። ግን ዛሬ ያላችሁም ቢሆን ይቀጥላል እና እግዚአብሔር ቃል ከሁል ጊዜ ያስተምረናል። ከቃሉ እግዚአብሔር የሚያስተምረንን ዛሬ እናያለን ማለት ነው። ስለዚህ ከምዕራፍ 13 ነው የምንጀምረው ዛሬ። ሁለተኛ ዜና ምዕራፍ 13 ላይ ነው ያለ ነው እና ሁለተኛ ዜና ምዕራፍ 13 ላይ ያለው አብያ በኢዮርብያም ላይ ያደረገውን ጦርነት የሚናገር ነው እና ንጉስ ኢዮርብያም ምዕራፍ 13 ከ3 እስከ 20 ምን ይላል? አብያ በኢዮርብያም መካከል ሰልፍ ነበር። አብያም የተመረጡትን 400,000 ኃያላን ሰልፈኞች ይዞ ወደ ኢዮርብያም የተመረጡት 8,000 ጽኑ ኃያላንን ሊወጋ የእስራኤል ንጉስ ማለት ነው የይሁዳን ንጉስ ያኛው የእስራኤል ንጉስ 400,000 ነገር ግን የእስራኤል ንጉስ 800,000 ይዞ ወደ ይሁዳ መንግስት እንደመጣና ግን ከይሁዳ መንግስት ጋር እግዚአብሔር ስለነበረ እንዳሸነፉና እንደውም የእስራኤል ንጉስ 5,000 ወታደሮች እንዳጣ ነው እዛ ጋ የምናየው። ለምን? ከእስራኤል ንጉስ ጋር እግዚአብሔር ስላልነበረ፣ ግን ከይሁዳ ንጉስ ጋር እግዚአብሔር ስለነበረ ያ እንደሆነ ነው መጽሐፉም ይነግረን እና አብያም በኋላ ላይ እንደሞተ ምዕራፍ 14 የምናየው። ከዛ በፊት እግዚአብሔር መንግስቱን እንዲቋቋም መንግስቱን የእስራኤል ንጉስ ሊቋቋሙ አለመቻሉን ለምን አብያን አይተነዋል። እግዚአብሔርን የሚከተል ከእግዚአብሔር ጋር የሚስማማ ንጉስ ስለነበረ ብለን እዛ ጋር ነበር ያቆም ነው እና ምዕራፍ 14ን ስንመለከት የይሁዳ ንጉስ አሳን ነው የሚያየን። ከሱ ከአባቱ ከዛሱ ከሞተ በኋላ አብያ ከሞተ በኋላ አሳ እንደነገሰ አሳ ደግሞ በአምላኩ በእግዚአብሔር ፊት መልካምና ቅን ያደረገ የአይሁድ ንጉስ እንደነበረ፣ ብዙ ከይሁዳ ከተሞች የኮረብታ መስገጃዎችን የፀሐይ ምስሎችን ያስወገደ መንግስቱንም በሰላም የጸናችለት ንጉስ እንደነበረ ይናገራል። እግዚአብሔር እረፍት እንደሰጠው፣ በምድሪቱ ጸጥ እንዳለች፣ በዚያን ዘመን ሰልፍ እንዳልነበረ ይናገራል። ዋናው መጽሐፉ ሁልጊዜ እያወዳደረ የሚነግረን በነገስታቱን ታሪክ የሚነግረን ከእግዚአብሔር ጋር ተስማምተው የሚኖሩት ነገስታት ራሳቸውም ህዝባቸው እንዴት በጸጥታ እንደሚመሩ ነበር የሚናገረው። ነገር ግን ከእግዚአብሔር ጋር የማይስማሙ ከእግዚአብሔር ጋር እግዚአብሔርን ትተው ሌሎች አማልክትን የሚያመልኩ ሲሆኑ ራሳቸውንም ጉዳት ህዝባቸውንም በጉዳት ላይ የሚጥሉ ነገስታት እንዳሉ ለማሳየት ነው። ከዛ በኋላ ሰልፍ እንደነበር ያው በንጉስ አሳ ጊዜም ሰልፍ ነበር። ኢትዮጵያዊው ዘሪ የሚባል 1,300,000 ሰው ሰረገላ የሚጭን ይዞ መጥቶ ሊዋጋው እንደመጣ ነገር ግን አሳ ከእግዚአብሔር ጋር መንገዱን ስላስተካከለ ኢቨን ያ በሚሆንበት ጊዜ በራሱ ጦርም አልተማመነም ወይም አልፈራም። ነገር ግን እግዚአብሔር ቀርቦ ምን እንዳለ በምዕራፍ 14 ቁጥር 11 ላይ አቤቱ በብዙ ሆነ በጥቂት ማዳን አይሳንህም፣ አቤቱ አምላካችን ሆይ በአንተ ታምነናል፣ በስምህ በዚህ ታላቅ ወገን ላይ መጥተውብናልና እርዳን አቤቱ አምላካችን አንተ ነህ አያሸንፍህ ብሎ ወደ አምላኩ ጮኸ ይላል። ሰው አንተን አያሸንፍ እግዚአብሔር እርዳን ብሎ እንደ ጮኸ እግዚአብሔርም እንደረዳው እና እነዛ 100,000 የሚያህሉ ኢትዮጵያውያን በእግዚአብሔር እጅ እንደተመቱና እንደሸሹ መጽሐፉ ይነግረናል። እና ምዕራፍ 15ንም የምናየው ንጉስ ሐሳን ያደረገውን ተሐድሶ ነው። ሁልጊዜ ተሐድሶ የሚባል ሀሳብ ሲመጣ ተሐድሶ የመጀመሪያ የነበረውን ማለት ሲያረጅ ማደስ ማለት ነው። እና እነዚህ ተሐድሶ ብዙ ጊዜ ብሉይ ኪዳን ላይ ተሐድሶ ይካሄዳል። መንፈሳዊ ተሐድሶ የነገስታቶች መንፈሳዊ ተሐድሶን ያደርጋሉ። እና አንዱ መንፈሳዊ ተሐድሶ ካደረገ ንጉስ አሳ ይሄንን አድርጓል። መንፈሳዊ ተሐድሶ በሚያደርጉበት ጊዜ ህዝቡ ፊታቸውን ወደ እግዚአብሔር እንዲመልሱ ወደ እግዚአብሔር እንዲመለሱ ያንን የማይረቡ አውታትና የማይረቡ አማልክትን እንዳያመልኩ ወደ እግዚአብሔር እንዲመለሱ ታላቅ ተሐድሶን ያደረገ ንጉስ ነው። ከእግዚአብሔር ጋር የተስማማና በሰላም የኖረ ንጉስ ነው። ነቢዩ አዛርያስም ይረዳው ነበረ። ከነቢያቱ ጋር የሚስማሙ ከካህናቶቹ ጋር የሚስማሙ ነገስታት ብዙ ጊዜ እግዚአብሔር የሚከተሉ ናቸው። በዛ ጊዜ ይሰማሉ። ነገስታቱ ማነው ካቱ የሚሏቸውን ይሰማሉ። ነቢያቶቹ የሚሏቸውን ይሰማሉ። ያው ነቢያቶቹም ካህናቶቹም እግዚአብሔርን እንዲያመልኩ ወደ እግዚአብሔር እንዲመለሱ እስከነገሯቸው ድረስ ማለት ነው። ስለዚህ ምዕራፍ 14 ላይ ስንመለከት በይሁዳና በእስራኤል መካከል የተደረገ ጦርነትን ነው የምናየው። ስለዚህ ያለፈውም እንዳልኳችሁ ዜና ከነገስታት ጋር ከአንደኛ ነገስትና ከሁለተኛ ነገስት ጋር ተመሳሳይ ቢሆንም ግን ብዙውን የሚያተኩረው በይሁዳ ነገስታት ላይ ብቻ ነው። ግን የእስራኤል ነገስታቶችን ያነሳል። ከይሁዳ ነገስታት ጋራ የተገናኘ ታሪክ ሲኖራቸው ወይ በጦርነት በወዳጅ በሆነ ምክንያት ሲገናኝ ብቻ የእስራኤልን ታሪክ ይነግረናል እንጂ በሁሉንም የሚናገረው ከዳዊት ጀምሮ እስከ መጨረሻው ንጉስ ድረስ ስለ ይሁዳ ነገስታት ነው የሚናገረው እና በዛ በአራት መቶ ዓመታት ውስጥ የነበሩትን ነገስታት ታሪክ ተናግሮ 70 ዓመት ውስጥ ነው የሚከተል እና ይሄ ምዕራፍ 16 ላይ በይሁዳና በእስራኤል መካከል የተደረገ ጦርነትን ነው ያሳየን። በአሳና በኦስ ማለት ነው። በእግዚአብሔር ከመታመን ይልቅ በሶርያ ንጉስ ታመነ የይሁዳ ንጉስ እዚህ ላይ እና ሄዶ ምን ይላል? በእግዚአብሔር ከመታመን ይልቅ በሶርያ ንጉስ። ስለዚህ የሶርያኑ ንጉስ ወልዳዴርን እርዳታ እንደጠየቀ እና ብርና ወርቅ ሰዶ ከእስራኤል ንጉስ ጋር ህብረቱን እንዲያበላሽ ወይም ህብረቱን እንዲያቆም በማድረግ ለሱ እንዲረዳው ስለጠየቀ ግን እግዚአብሔር ዝም አላለውም። በነቢዩ አናኒ በኩል ከምዕራፍ 7 ጀምራችሁ ብታነቡት ይነግረዋል። አናኒ መት በእነዚህ በዚያን ጊዜ ባለ ራእዩ አናኒ ወደ ንጉስ ወደ አሳ መጥቶ እንዲህ አለው፣ በሶርያ ንጉስ ታምናሃልና በአምላክ በእግዚአብሔር አልታመንክምና ስለዚህ የአሶር ንጉስ ጭፍራ ከእጅህ አምልጧል። የኢትዮጵያውያንና የሊቢያን ሰዎች እጅግ ብዙ ሰረገሎች፣ ፈረሶች የነበሯቸውን እጅግ ታላቅ ጭፍራ አልነበሩምን? በእግዚአብሔር ስለታመንክ አይደለም ወይ በእጅ አሳልፍ የሰጠው? ስለዚህ እግዚአብሔር ልቡም ከእርሱ ፈጽሞ የሆነውን ያጸና ዘንድ አይኖች በምድር ሁሉ ይመለከታሉና አሁንም ስንፍናን አድርገሃል። ስለዚህ ከዛሬ ጀምሮ ሰልፍ ይሆንብሃል ሲለው ነቢዩ መጥቶ እናያለን። እግዚአብሔር ረድቶት እነዛን 1 ሚሊዮን የሚያህሉ ኢትዮጵያውያንን አሸንፎ አሁን ግን ጥቂት የሆኑ ጦርነት እስራኤል ሲያመጣበት ቶሎ ብሎ ወደ ሶርያን ወታደሮች እንደተደገፈ ነው። እና እግዚአብሔር ምን አይነት አምላክ እንደሆነ ቀናተኛ አምላክ ነው። ግን እርሱን በታመኑ ጊዜ ከእርሱን ሁሉን ነገር በእሱ ላይ በጣሉት ጊዜ ከማንም በላይ ነው የሚያደርጋቸው። ዙሪያቸውን ካሉ ጠላቶቻቸው በላይ ነው የሚያደርጋቸው። ማንንም ከራሱ ጋር እግዚአብሔር አያወዳደርም። አሳም በመጨረሻ ታመመ። ታሞም እንኳን ለእግዚአብሔር ክብር አልሰጠም፣ ወይም ወደ እግዚአብሔር ነቢያት እንዲጸልዩለት አይደለም ያደረገው፣ ባለመድኃኒተኞችን ፈለገ ይላልና በዛ ሞተ። ከዛ ምዕራፍ 17ን የምናየው የይሁዳ ንጉስ ኢዮሳፍጥን ነው የምናየው። ኢዮሳፍጥ እግዚአብሔርን የፈለገ በዳዊት መንገድ የሄደ ሰው ነው። ኢዮሳፍጥ ከሌሎቹ ነገስታት እስካሁን ካየናቸው ነገስታት ትልቁ የእሱ ልብ እግዚአብሔርን መፈለጉ ነው። ህዝቡን ሌላው ደግሞ ትልቁ ያደረገው ነገር እሱ እግዚአብሔር መፈለጉ ብቻ አይደለም፣ እግዚአብሔርን እንዲያስተምሩ ወይም ካህናቱን ህዝቡን እንዲያስተምሩ በየመንደሮቻቸው አስተማሪ መላኩ ነው። ይሄ ለተሐድሶ ትልቁ ዋናው ነገር ሰዎች መማራቸው ነው። ስለዚህ ሳያውቁ እንዴት አድርገው ይታደሳሉ? በአእምሯቸው መታደስ ተለወጡ፣ ይችን ዓለም አትምሰሉ። ስለዚህ የአእምሮ መታደስ ሊያመጣው የሚችለው የእግዚአብሔር ቃል ነው። የእግዚአብሔር ቃል ሲሰማ የአእምሮ መታደስን ያመጣል፣ እድሳትን ያመጣል። ማለት መንገድን ይለውጣል፣ አስተሳሰብን ይለውጣል። ወደ ግራ የሚሄድ ሰው አዙሮ ወደ ቀኝ እንዲሄድ ያደርገዋል። እና ኢዮሳፍጥ የመጀመሪያ ያደረገው ነገር ህዝቡ እንዲማሩ በየመንደሮቻቸው ካህናቱና አስተማሪዎችን ወደ የመንደሮቻቸው እንደላከ ነው። እና ሳይዋጋ ነበር የሚያሸንፈው። በዙሪያው ካሉ ጠላቶች ሁሉ ድንጋጤ ሆነ ይላል እና ከጋር ማንም አልተዋጋም። ገና ሳይዋጋ አሸንፎ ነበር የሚኖረው። ምንም አይነት በዙሪያው ጠላቶች አልነበሩበትም። እንደውም ይላል ብዙ እጅ መንሻ ያመጡለት ነበር ይላል። አሳፍም እየበረታ እጅግም እየጠነከረ ሄደ፣ በይሁዳም ግንቦችና ጎተራዎች ሰራ ይላል። ምክንያቱም ከማረፉ የተነሳ ለአገሩም ለምድሩም በረከት ሆነ። አእምሮ ሰው ጦርነት ውስጥ ከሆነ ምንም ማሰብ አይችልም፣ ምንም መስራት አይችልም። ያው የምናውቀው ነው በኢትዮጵያ ምድር ላይ የሆነው። ጦርነት ውስጥ የሚያልፍ ህዝብ ምንም አይነት ስልጣኔ፣ ምንም አይነት መሻሻል፣ ቴክኖሎጂ ሆነ የኢኮኖሚ የምንም አይነት እድገት ማምጣት አይችልም። ስለዚህ እነዚህ ነገስታት ከእግዚአብሔር ጋር ሲስማሙ ነው ኢቭን ኢኮኖሚያቸውን፣ ህዝባቸውን በሁሉ ነገር ሊያሳድጉ የሚችሉት እዚህ ላይ በዮሳፍጥ ማየት እንችላለን። በምዕራፍ 18 ላይ ነቢዩ ሚኪያስ ንጉስ አካብን ማስጠንቀቂያ እንደሰጠ እዛ ጋር እናያለን። ያ የሆነው ምንድነው? በዮሳፍጥ ምክንያት ነው። አሁንም የገባው ይሄ ታሪክ ለአካብን ታሪክ ሊነግረን ሁለተኛ ዜና ፈልጎ ሳይሆን ዮሳፍጥ ኢንቮልቭ ስላደረገ ነው። ዮሳፍጥ ከአካብ ጋር ጋብቻ ሆነ ይላል። ስለዚህ አካብ ዮሳፍጥን ከእርሱ ጋር ለውጊያ ይጋብዘዋል። ስለዚህ ዮሳፍጥ ደግሞ ህዝብ ህዝቤ ነው፣ ምንም ችግር የለም፣ ህዝብ አገሬም ያገር ነው፣ ና እንውጣ ለሰልፍ ብሎ አብሮት እንደወጣ። ነገር ግን ከዛ በፊት ዮሳፍጥ እግዚአብሔርን የሚፈራም ሰው ስለሆነ እስቲ ነብይ የለም ወይ ነብይ ይጠየቃል። ግን 400 ነቢያት ተነስተው ውጡ ይከተከናወኑ ይከናወንላችኋል እንዳሉ፣ እንደውም ሰዴቄስ የሚባል ዋና ነቢይ ይህ እግዚአብሔር ይሄን ብሏል ውጡ ይከናወናላችሁ እንዳለ በቃ ንጉሱን የሚያስደስቱ እዛ ጋር የሚገርም ነገር ነው። አካብ የሚለው ኖ ኖ ኖ አለ ዮሳፍጥ። ኖ ሌላ ነቢይ የለም ወይ ሲባል አለ አንድ ነቢይ፣ እሱ ግን ጥሩ አያወራም ስለን ያለ ጥሩ የሚያወሩላቸውን ሰዎች ነቢያቶቹ እኮ እውነተኛ ነቢያት ነበሩ፣ የእግዚአብሔር ነቢያቶች ናቸው 400። ይሄም ሰደቅያስም ነቢይ ነው። እንግዲህ ብዙ ከዛ በፊት አንደኛ ነገስት፣ ሁለተኛ ነገስት ላይ ብናይ የነቢያት ልጆች የነቢያት ጉባኤ ነበር። እነዚህ ማለት ነው እንግዲህ የነቢያት ጉባኤዎች ናቸው እነዚህ እነ ኤልሳ እነ ኤልያስ ያሉ የነበሩባቸው ማለት ነው። ግን ሰው ወደ ዘመኑ ጊዜው እንደዛ ስለሆነ በተለይ ከእስራኤል እነዚህ ጋ የሄዱ ከይሁዳ ምድር ያሉ እስራኤል ውስጥ ያሉ ነቢያት ናቸው። ስለዚህ ውሸት መንፈስ እግዚአብሔር በላያቸው ላይ እንደላከና ከና እንደዋሿቸው እዛ ጋር መጽሐፉ ይናገራል። ስለዚህ አክአብ እንደሞተ ግን ያታለው አክአብ ራሱ ልብሴን እኔ ለውጭ እገባለሁ አንተ የንጉስ ልብስ ለብሰ ግባ ብሎ ሊያስመታው ነበር። ግን እግዚአብሔር ስለተጠነቀቀለት ምንም ቢሆን በውስጡ እግዚአብሔርን የሚፈልግ ሰው ስለሆነ እግዚአብሔር ስለተጠነቀቀለት እንደ ዳነ እና ዮሳፍጥ ማን ነው አክአብ ግን በውጊያው እንደሞተ ግን ምዕራፍ 19 የሚገርም ነው። አለቀቀውም እግዚአብሔር ዮሳፍጥንም ቢሆን ሲመጣ አለቀቀውም። ኢዩ የሚባል ነቢይ ዮሳፍጥን ይጠብቀዋል ወደ ይሁዳ ሲመለስ። ስለዚህ ነቢዩ ገሰጸው፣ ምንም እንትን አላለውም። ባለራዩ ኢዩ መጥቶ ንጉሱን ገሰጠው። አንተ ከሃዲውን ታግዛለህ ወይ? እግዚአብሔርን የሚጠሉትን ትወዳለህን? ስለዚህ ነገር በእግዚአብሔር ዘንድ ቁጣ መጥቶብሃል አለው። ነገር ግን የማምለኪያ ጸዶችን ከምድር አስወግድሃልና እግዚአብሔርን ትፈልግ ዘንድ ልብህን አዘጋጅተሃልና መልካም ነገር ገኝቶብሃል አለው። ስለዚህ ከዛ በኋላ ዮሳፍጥ ያደረገው መሻሻል ነው የምናየው። ይሄን ሰምቶ ልቡን አላደነደንም፣ ስህተተኛ መሆኑን አምኗል ማለት ነው። እና ከዛ በኋላ ብዙ መሻሻሎችን እንዳደረገ እናያለን። ምዕራፍ 20 ላይ የምናየው ምዕራፍ 20 ውስጥ ዮሳፍጥ ሞአብንና አሞንን ድል ማድረጉ እዛ ተዘግቧል። አሞን እንግዲህ ከዛ በኋላ ነው ማለት ነው። ከዮሳፍጥ ማነው አክአብ ከሞተ በኋላ ከተመለሰ በኋላ አሞንና ሞአብ መጡበት ማለት ነው። ስለዚህ እነሱንም ግን ድል እንዳደረገ የሚያስገርም ነው። እሱ በሰማ ጊዜ እንዲሆነ ይላል። ከዚያ በኋላ ሞአብና አሞን ልጆች ከእርሱ ጋራ ኡናውያን ዮሳፍጥን ሊወጉ መጡ ይላል። እና ወሬኞችን መጥተው በባህር ማዶ ከሶሪያ ታላቅ ሰራዊት መጥቶብሃል፣ እነሆ አይናጊድ በተባለች በሐሴሶን ታማር ናቸው ብለው ለዮሳፍጥ ነገሩት። ዮሳፍጥ ፈራ ይላል። እግዚአብሔርን ሊፈልግ ፊቱን አቀና፣ ለይሁዳ ሁሉ ጾም አወጀ ይላል። የሚገርም ነው ዮሳፍጥ ህይወቱ። ነገሮቹ ወደ እሱ በመጡበት ጊዜ በራሱ ኃይል አሁን ተምሯል። ስለተማረ ወደ እግዚአብሔር እንዲጮህ ህዝቡም በጾም እና በጸሎት ወደ እግዚአብሔር እንዲጮሁ፣ ሁልጊዜ ቁጣና ክፋት ሲመጣ ወደ እግዚአብሔር ሰው ሲጮህ እግዚአብሔር ይመልሳል እጁን። ይሄንን ነው በዮሳፍጥ ህይወት የምናየው። እና ይሁዳ እግዚአብሔርን ይፈልጉ ዘንድ እንደተከማቹ ከይሁዳ ከተሞች ሁሉ እግዚአብሔርን ይፈልጉ ዘንድ ሁሉም መጡ ይላል። ዮሳፍጥም በይሁዳና በኢየሩሳሌም ጉባኤ መካከል በእግዚአብሔር ቤት ውስጥ በአዲሱ አደባባይ ፊት ቆሞ እንዲህ አለ። አቤቱ የአባታችን አምላክ በሰማይ ያለ አምላክ አንተ አይደለህምን? የአሕዛብና የነገስታት ሁሉ የምትገዛ አንተ አይደለህምን? ኃይልና ችሎት በእጅ ነው፣ ሊቋቋም የሚችል ማን ነው? በመጨረሻ የእግዚአብሔርን ችሎት ያረጋገጠ ሰው ነውና አምላካችን ነው። በዚህ ምድር የነበሩ ከአሕዛብ ከእስራኤል ፊት ያሳደድህ ለወዳጅ ለአብርሃም የሰጠው ለዘላለም የሰጠሃት አይደለችም? ሁል ጊዜ እግዚአብሔርን የተስፋ ቃል ነው የሚያስታውሱት። ሰለሞንም ይሄን ያደረገው፣ ዳዊትም ይሄን ነው የሚያደርጉት ነገስታቱ። ምክንያቱም እግዚአብሔር ለአብርሃም የሰጠውን ቃል ምሕረቱን ቸርነቱን እንዲያስብላቸው ዘንድ እንደ ምድር አሸዋ አበዛዋለሁ ያለውን አንተን የሚጠሉን እጠላለሁ፣ የሚባርኩን እባርካለሁ እንዳለ ሁልጊዜ እግዚአብሔር የሰጠው ፕሮሚስ ነው የሚያስታውሱት። እና ታላቅ ለቅሶውን በእግዚአብሔር ፊት እንዳለቀሰ እና ህዝቡንም እንዳበረታታ እግዚአብሔር ከኛ ጋር ነው፣ እግዚአብሔር ይዋጋልናል ብሎ ዮሳፍጥ ህዝቡን ሁሉ እንዳበረታታ ነው። ዮሳፍጥም ህዝቡ ምርኮ ይወስዱ ዘንድ ከዛ በኋላ ጦርነቱ እንደተከፈተና ዮሳፍጥ በድል እንደተቀዳጀ መጽሐፉን ስናጠና እናገኘዋለን። ዮሳፍጥ በዘመኑ መጨረሻ በ35 አካባቢ ምን ይላል? ዮሳፍጥ በዘመኑ በመንግስቱ ዘመን መጨረሻ ከዚያ በኋላ የይሁዳ ንጉስ ዮሳፍጥ ስራው እጅግ ክፉ ከሆነ ከእስራኤል ንጉስ ከአካዝያስ ጋር ተባበረ ይላል። ያ ሁሉ ሆኖ እግዚአብሔር ከእንደነዛ አይነት እንግዲህ ጠላቶቹ አስጥሎት በበረታ ክንድ መቶ ራሱ እግዚአብሔር በመካከላቸው ሆኖ እነሱ አልተዋጉም፣ እግዚአብሔር ተዋግቶ አሸንፎላቸው ግን በመጨረሻ ይላል ዮሳፍጥ ከእስራኤል ንጉስ ጋር ተባበረና መርከብ ሊሰራ እንዳሰበ ነገር ግን ወደ ተርሴስ የሚሄዱ መርከቦችን ይሰሩ ዘንድ በአንድ ላይ ሆኑ። ግን ነቢዩ አልዓዛር መጥቶ እንዲህ አለው፣ ከአካዝ ጋር ተባብረሃልና እግዚአብሔር ስራህን አፍርሶታል አለው። ስለዚህ መርከቦችም እውነት እንደተሰባበሩ መጽሐፉ መጨረሻ ላይ ይነግረናል። ምዕራፍ 11 ላይ የይሁዳ ንጉስ ኢዮራምን፣ ስለዚህ እሱም ከዛ በኋላ ዮሳፍጥ እንደሞተ ከአባቶቹ ጋር እንዳንቀላፋ ምዕራፍ 21 ነግሮን ልጁ ኢዮርማም በእርሱ ፋንታ እንደነገሰ ነው የምናየው። ልጁ ኢዮርማም በእርሱ ፋንታ ነገሰ። ኢዮርማም በነገሰ ጊዜ ወንድሞቹን የእስራኤልን መሳፍንት ሁሉ ነው በሰይፍ የገደለው። ብዙ ጊዜ የእስራኤል ነገስታት ልጆች በተለይ ሲተኩ ያ የሚያሳየው ዮሳፍጥ አሁን እግዚአብሔር የሚፈራ እግዚአብሔርን የተከተለ ሰው ነው። ልጁ እንደዛ አልሆነም። ሁል ጊዜ ምንድነው ችግራቸው? ሚስቶቻቸው ወይ እናቶቻቸው ናቸው። እኔ ባጠናሁት ማለት ነው የእግዚአብሔርን ቃል ሳይ ወይ እናቶቻቸው የእግዚአብሔርን የሚፈሩ ሲሆኑ ልጆቹም ልክ እንደዛ ነው የሚሆኑት፣ ወይ ሚስቶቻቸው። ሚስቶቻቸው ግን ጣዖት አምላኪያን እግዚአብሔርን የማይከተሉ ሲሆኑ ልጆች በቃ ምክንያቱም ብዙውን ጊዜ ከልጆች ጋር እናት ስለሆነች የምታሳልፈው። ስለዚህ ይሄም ኢዮርባም በነገሰ ገና ሲነግስ ወንድሞቹን ነው መጀመሪያ የገደለው፣ የኢዮሳፍጥ ልጅ ሆኖ ማለት ነው። ከዛ በኋላ የእስራኤልን መሳፍንት ሁሉ እንደገደለና የአካብ ልጅ አግብቶ ስለነበር ይላል በአካብ መንገድ ሄደ፣ በእግዚአብሔርን ፊት ክፉ አደረገ ይላል። ሚስቱ ምን ቀደም እንዳልኳቸው ወይ ሚስቶች ወይ እናቶች ናቸው። እና ከአካብ ጋራ መጀመሪያውኑ ችግሩ እሱ ነው። ከአካብ ጋራ አባቱም ከአካብ ጋራ በነበረው ህብረት የተነሳ ነው። እና ልጁ ያንን አይነት ህይወት እንዳመጣና ለእስራኤልም ለእሱ ብቻ ሳይሆን ለእስራኤልም ጉዳት እንደሆነ እና እግዚአብሔር ግን ለዳዊት በገባለት ኪዳን መሰረት የዳዊትን ቤት ሊያጠፋ ስላልወደደ በይሁዳ ተራሮች ላይ መስገጃዎችን ሰራ፣ በኢየሩሳሌም የተቀመጡት እንዲያመነዝሩ ሁሉ አደረጋቸው ይላል። ክፋቱ ከመብዛቱ የተነሳ መስገጃ ጣዖታትን ሰርቶ ሰዎች ሁሉ እንዲያመነዝሩ። ማመንዘር ማለት ከእግዚአብሔር ሌላ አምላክን ማምለክ ማለት ነው። ነቢዩ ኤልያስን እዛ ጋ እናያለን፣ እንደተናገረው ለእሱ እንደጻፈለት እዛ ቦታ ላይ በምዕራፍ 21 ላይ መጨረሻው አካባቢ እናያለን። ከምዕራፍ 21 ከ12 ሀያ ድረስ ብታነቡ ያን ይነግራቸዋል። ነቢዩ ኤልያስ እንዲህ የሚል ጽፈት ወጣበት፣ የአባቴ የዳዊት አምላክ እግዚአብሔር እንዲህ ይላል፣ በአባቴ በኢዮሳፍጥ መንገድ በይሁዳ ንጉስ በአሳ መንገድ አልሄድክምና በእስራኤል ነገስታት መንገድ ግን ሄደሃልና የአካብ ቤት እንዳደረገ የይሁዳና በኢየሩሳሌም የሚኖሩት እንዲያመነዝሩ አድርገሃልና ካንተ የሚሻሉትን የአባትን ቤት ወንድሞችን ገለሃልና እነሆ እግዚአብሔር ህዝቡን እና ልጆችህን ሚስቶችህንም ያለህን ሁሉ በታላቅ መቅሰፍት ይቀስፋል። አንተም ከደዌ ጽናት የተነሳ አንጀት በየዕለቱ እስኪወጣ ድረስ ክፉ አንጀት ደዌ ትታመማለህ። እግዚአብሔር የፍልስጤማውያንና በኢትዮጵያን አጠገብ የሚኖሩትን የአረባውያንን መንፈስ በኢዮርባም ላይ ያስነሳ፣ ወደ ይሁዳም መጡ አፈረሱትም። የንጉሱንም ቤት ዕቃ ሁሉ ወንዶችን ልጆችን ሴቶች ልጆችን ማረኩ፣ ከታናሹ ልጅ ከአካዝያስ በቀር ልጅ አልቀረም ይላል እግዚአብሔር እንደተናገረው። ከዚያ ሁሉ በኋላ እግዚአብሔር በማይፈስ ደዌ አንጀቱን ቀሰፈው ይላል። ቀን ወደ ቀን እንዲሆነ ከሁለት ዓመት በኋላ ከደዌ ጽናት የተነሳ አንጀቱ ወጣ፣ ከክፉም ደዌ ሞተ። ህዝቡም ለአባቶቹ ያደረገው እንደነበረ ለእርሱ መቃብር እንኳን ወግ አላደረጉለትም ይላል። ስለዚህ በዚህ አሟሟት ሞተ እና ምዕራፍ 12ን ስናይ የይሁዳ ንጉስ አካዝያስን ነው የምናየው። እርሱም በአባቱ ፋንታ ነገሰ ማለት ነው። እናቱ ክፉ ለማድረግ ትመክረው ነበር ይላል እዚህ ላይ። ይሄኛው እናትየዋ ክፉ እንዲያደርግ ትመክረው ነበረ። ስለዚህ እሱም በሴም ዌይ በክፋት መንገድ ሄደ። አባቱ ከሞተ በኋላ የአካብን ቤት እንዳደረገ በእግዚአብሔር ፊት ክፉ አደረገ። እስኪጠፉ ድረስ ማካሪዎች ነበሩትና ምክራቸውም ሄደ። ከእስራኤል ንጉስ ከአካብ ልጅ ከኢዮራም ጋራ የሶርያን ንጉስ አሳሌንም በርማት ዘገላደ ሊዋጋ ሄዶ ሶርያውያን ኢዮራምን አቆሰሉት ይላል። ከሶርያን ንጉስ አካዜል ጋር በተዋጋ ጊዜ የሶርያን በሬማት ያቆሰሉት ቁስል ይታከም ዘንድ ወደ እስራኤል ተመለሰ። ታሞም ነበርና የይሁዳ ንጉስ ኢዮራም ልጅ አካዚያስ የአካብ ልጅ ኢዮራምን ያየ ዘንድ ወደ እስራኤል ወረደ። አካዚያስ ወደ ኢዮራም በመምጣቱ ይጠፋ ዘንድ የእግዚአብሔር ፈቃድ ነበረ። በመጣም ጊዜ ኢዮራም ጋራ እግዚአብሔር የአካብን ቤት ያጠፋ ዘንድ ወደ ቀባ ወደ ናምሴ ልጅ ወደ ኢዩ መጣ። ኢዩም በአካብ ቤት ላይ ፍርድን ሲፈጽም የይሁዳን መሳፍንት አካዚያስን ያገለግሉ የነበሩትን አካዚያስና ወንድሞቹ ልጆችን አግኝቶ ገደለ ይላል። ስለዚህ አካዚያስንም ፈልገው በሰማሪያ ተሸሽጎ ስላገኙት ወደ ኢዩ አምጥተው ገደሉትና በፍጹም ልብ የእግዚአብሔርን የፈለገውን ዮሳፍጥ ልጅ ነው ብለው ቀበሩት ይላል። ስለ ዮሳፍጥ ብለው አትሊስት ቀበሩት ይላል። ስለዚህ በዛ ምክንያት እናቱ ጎቶሊያ የምትባል ሴት ተነስታ ለሰባት ዓመት እንደነገሰችና ግን በዛ ጊዜ ውስጥ የእሱን ትንሹ ልጅ ህፃን ሆኖ እሷ ብዙ ሁሎች መንገሷ ብቻ አይደለም በሙሉ የነገስታትን ልጆች እንደገደለች ነው ገደለች። ስለዚህ የእሱ ልጅ ሰርቀው ስላሳደጉት ያ ትንሽ ልጅ ነው እንግዲህ ዮሲያስ ማለት። ከጎቶሊያ የምትባል ሴት እናቱ የዚህ ንጉሱ እናት ሰባት ዓመት ከነገሰች በኋላ ይሄን ኢዮስን አምጥተው በእግዚአብሔር ቤት ውስጥ አሳድገው እሷም በእግዚአብሔር ቤት ውስጥ ዘላ በእግዚአብሔር ቤቱ ስትገባ ስትወጣ እንደገደሏትና ይሄ ግን የሰባት ዓመቱ ልጅ ትልቁ ታሪኩ ጎቶሊያ ላይ የተፈጸመ አመፅ አለ። አመፅ ነው እያለች ነው የገደሏት። ግን እዛ ጋር የምናየው ይሄ የሰባት ዓመት ልጅ ሆኖ ያለ ግን ይረዳው የቻለው ካህን ነው። ካህኑ ይሄን ዮዳሄ የሚባል ካህን ነው። ዮሲያስን ለሰባት ዓመት ካሳደጉት በኋላ በእግዚአብሔር ቤት ወይም በዙፋኑ ላይ እንዲቀመጥና ወደ እግዚአብሔር ልቡን እንዲያዞር ህዝቡንም ወደ እግዚአብሔር ልብ እንዲመልስ ያደረገው ይሄ ካህን ነው። እና የሚገርም ነው። አሁን ብዙ አይታወቅም፣ ግን ትልቅ ስራ የሰራ ካህን ነው። ከዚህ ከንጉሱ በላይ ካህኑ ነው። እሱ ይሄ ልጅ የሰባት ዓመት ልጅ ነው፣ ምንም ነገር አያውቅም። ግን ካህኑ ወስዶ በእግዚአብሔር አመራር ውስጥ ለወጠ እና ግን ዮዳሄ በሸመገለ እድሜ ጠግቦ እንደሞተ የሶርያም ዮዳሄም በሞተ ጊዜ ዮዳሄ ሸመገለ እድሜም ጠግቦ ሞተ። በሞተ ጊዜ እድሜው 130 ዓመት ነበር። ከእስራኤልም ጋር ከእግዚአብሔርና ከቤቱ ጋር ቸርነት ሰርቷልና በዳዊት ከተማ በነገስታቱ መቃብር ቀበሩት ይላል። ካህን ነው፣ ግን በነገስታት መቃብር ነው የተቀበረው። ምክንያቱም ያ የሰባት ዓመት ህፃን አገር መምራት አይችልም፣ ግን ይሄ ካህን ነበር። አብሮት ሆኖ እንደ እግዚአብሔር ህግ፣ እንደ እግዚአብሔር ስርዓት እንዲሄድ እያለ ሲመራ የነበረው የአባቶችን አምላክ እግዚአብሔርን ትቶ ይሄው ዮዳሄ ከሞተ በኋላ የይሁዳ አለቆች ገብተው ለንጉሱ ንጉስም እሺ አላቸው ይላል። እጅ ነሱ፣ እሱም እሺ አላቸው። የአባቶቻችን አምላክ እግዚአብሔር ትተው የማምለኪያ ጸዶችን ጣዖትን አመለኩ። በዚያ በደላቸው ምክንያት በይሁዳና በኢየሩሳሌም ላይ ቁጣ ወረደ። ልክ ካህኑ ሲሞት እነሱ ያን ጠብቀው የማምለኪያ ጸዶችን ጣዖታትን ማምለክ ጀመሩ። የሚመለሱ ዘንድ ነቢያትን ሰደደባቸው፣ እግዚአብሔር መሰከሩባቸው፣ እነርሱ ግን አላዳመጡ እና የእግዚአብሔር መንፈስ በካህኑ በኢዮዴ ልጅ ዘካርያስ ላይ መጣ። እርሱም በህዝቡ ፊት ቆመና እግዚአብሔር እንዲህ ይላል፣ የእግዚአብሔርን ትእዛዝ ለምን ትተላለፋላችሁ? መልካም አይሆንላችሁም፣ እግዚአብሔርን ስለተዋችሁ እርሱ ትቷችኋል አላቸው። ግን ተማማሉበት፣ በንጉስ ትእዛዝ በእግዚአብሔር ቤት አደባባይ ውስጥ በድንጋይ ወገሩት ይላል። እንግዲሁም ንጉስ ኢዮስያስ ዮዳሄ ያደረገለትን ቸርነት እንኳን አላሰበም፣ ልጁን ዘካርያስን አስገደለው። እርሱም ሲሞት እግዚአብሔር ይኸው ይፈልገው ብሎ ሞተ ይላል። እንደዚህ አይነት ኮራፕሽን ውስጥ ገቡ። እስራኤል እንግዲህ አሁን ለሰባው ዓመት እንዴት ሆነ? አሁን ይሄ መጽሐፍ ሊነግረን የፈለገው እግዚአብሔር ዝም ብሎ አይደለም ህዝቡን ወስዶ ሰባ ዓመት ውስጥ በባርነት የከተተው ነው። ግን ምን ያህል እግዚአብሔርን እንደበደሉ፣ ምን ያህል እየከፉ እየከፉ እንደመጡ፣ አሁን ከነበሩት ነገስታት በየጊዜው አንድ አንድ እያሉ ወደ ጥልቅ ወደሆነ ወደማይመለሱበት አዘቅት ውስጥ እንደገቡ ነው የሚያሳየን። ከዛ የዮስያስ ዘመን ፍጻሜውን ይነግረናል። አመቱ ካለፈ በኋላ ሶርያውያን መጡበት እና ይሁዳና ወደ ኢየሩሳሌም መጥተው ከህዝቡ መካከል የህዝቡን አለቆች ሁሉ አጠፉ። ምርኮኞችን ሁሉ ወደ ደማስቆ ወደ ንጉሳቸው ላኩ። የሶርያኑ የሚገርመው የሶርያኑ ቁጥር ጥቂት ሆኖ ሳለ የእግዚአብሔር ታላቅ ሰራዊት አሳልፎ በእጃቸው የሰጠውን ያህል ግን ጥቂት ሰራዊትን ማሸነፍ አልቻሉ። የአባቶቻቸውን አምላክ እግዚአብሔርን ስለተዉ እርሱም በኢዮስያስ ላይ ፈረደበት ይላል። ከእርሱም ዘንድ አልፎ ከሄዱ በኋላ እጅግ ታሞ ነበር። የገዛ ባሪያዎቹ ስለ ካህኑ ስለ ዮዴ ልጅ ተበቀለው ተማማሉበትና ገደሉት ይላል። ከዛ በምዕራፍ 25 ላይ የምናየው ልጁ አሜስያስ ሲነግስ ነው የምናየው። የ25 ዓመት ልጁ አሜስያስ ነገሰ። በእግዚአብሔር ፊት ቅን ነገር አደረገ። ነገር ግን እሱም በፍጹም ልቡ አልነበረም፣ ግን ይሻላል። መንግስቱም ጸናችለት። የአባቱን ገዳዮች ኦፍኮርስ አስገደለ። የይሁዳና የቢንያምን ሁሉ ቆጠረ እና ለሰልፍ ወደ ሊወጣ 300 ቆጠረ። ከእስራኤል ደግሞ 100,000 ገዝቶ ለሰልፍ ሊወጣ ጦርነት በኤዶሚያን ላይ ለማድረግ ሊሰለፍ ያንን ባደረገ ጊዜ ኢሚዲየትሊ እግዚአብሔር በነቢይ ነው ያቆመው። ምክንያቱም እንዴት አድርገህ ነው የይሁዳና እስራኤል አይገናኙም እና ከእስራኤል ጉልበት ወስደህ ነው ወይ የምታሸንፈው? እና ይሄን ብታደርግ ማሸነፍ አታሸንፍም፣ እንደውም ትወድቃለህ አለው። ጠላቶች ፊት እጥልሃለሁ አለው። እና አሜስያስ ታዲያ እንደ የሰጠሁት ብርስ ገዝቶ አምጥቶ ኦልሬዲ ከፍሎ ስለነበር ነው። እሱን እግዚአብሔር አብልጦ ሊሰጥ ስለሚችል ለገንዘቡ እኔ ግድ የለኝም፣ ግን ሰልፈኞችን የኤፍሬምና ሰልፈኞች መልስ አለው። እና ሰምቷል፣ ጥሩ ነገር ሰምቶ መለሰ አሜስያስ። ከዛ በኋላ በረታ ተከናወነለት። ነገር ግን አማልክቶችን ማጠን ያጥንላቸው ይግድላቸው ነበር። የእግዚአብሔርን ቁጣ ነደደ። ህዝቡም ከአንተ እጅ ያላዳኑትን አህዛብን ታመልክ ዘንድ ስለምን ፈለግክ? አለው እግዚአብሔር በነቢዩ ሰዶ። እነዚህ እኮ አንተ አሁን የምታመልካቸው አማልክት አንተ እኮ ያሸነፍካቸው የሚያመልኳቸው አማልክት ናቸው። ታዲያ ለምንድን ነው የምትሰግድላቸው? እርሱ ግን ነቢዩን እንደውም ምን እንዳለ በነቢዩን በውኑ አንተ ንጉሥ አማካሪ ልትሆን ተሾመሃል? እና ቁጣ ስለምን ትፈልጋለህ? እና ነቢዩም ይህንን አድርገሃልና ምክሬን አልሰማህምና እግዚአብሔር ሊያጠፋ እንዳሰበ አወቅኩ ብሎ ተወው ይላል። እግዚአብሔር ነቢይ እንኳን ሲልክለት ማነህ አንተ? ምንድን አንተ ንጉሥ አማካሪ ያደረገ ማን ነው? ለመጥፋት ትፈልጋለህ ወይ ብሎ ነቢዩን እንደውም ሲያስፈራራና ሲያስጠነቅቅ ነው የምናየው። በእንደዚህ አይነት ስራ እንዴት እያለች ቀስ በቀስ ውድቀት ውስጥ እንደገባች ወደ 70 ዓመት ከመሄዳቸው በፊት ምን አይነት የህይወት ዝቅጠት ውስጥ እንደነበሩ ለት ነው። ምዕራፍ 26 ላይ ስናይ ያው አሜስያስም ሞተ። ምክንያቱም የእስራኤል በተደረገ ጦርነት ላይ ነው። አሜስያስ ቆሰለ፣ ተመታ እና ሞተ። ከዛ በኋላ ኦዚያን እንደነገሰ ነው የምናየው ምዕራፍ 26። ኦዚያንን እናውቀዋለን። ኢሳያስ መጽሐፍን ስለምናውቅ ኢሳያስ ለአገልግሎት የተጠራ ኦዚያን በሞተ ዓመት ነው ስለሚል ልክ እንግዲህ ምን አይነት ነቢያቶች እንደነበሩ እነ ኤርምያስ እነ ኢሳያስ የነበሩባቸው ዘመን ነው የምናየው ማለት ነው። በኋላ የምናየዋለን ምን አይነት ነቢያቶች እንዳሉ እዛ ጋ። የሜስያስ ልጅ ኦዚያን ከነገሰ እግዚአብሔርን መፍራት ተማረ። ዘካርያስ ዘመን እግዚአብሔርን ይፈልግ ዘንድ ልቡን አደረገ። እግዚአብሔርን በፈለገ ጊዜ እግዚአብሔርም ነገሩን አሳካለት። እግዚአብሔር በድንቅ ረድቶታልና ዝናው እስከ ምድር ዳርቻ ሁሉ ተሰማ ይላል። በጣም እግዚአብሔርን የሚፈልግ ሆነ። ሰደሊ ተነስቶ ከነዚህ ከክፉ አባቶቹ እሱ ጥሩ እግዚአብሔርን የሚፈልግ ሆኖ ዝና ሁሉ እስኪወጣ ድረስ ሆነ። እግዚአብሔርን በድንቅ ረዳው። ነገር ግን በበረታ ጊዜ ለጥፋት ልቡ ታበየ። እሱ ነው አስቸጋሪው ፓርት። እግዚአብሔር ነገሮችን ሲያሰካላቸው ከዙሪያቸው ሲያርፉ ሁልጊዜ እብሪት ይመጣል። በቃ እኔ ነኝ የሚል ነገር በውስጣቸው ይመጣባቸዋል። እና ኦዚያን ውስጥም የተፈጠረው ያ ነው። በቃ እብሪት ውስጥ ገባ። ማድረግ የማይገባውን ነገር አደረገ። ነገር ግን በበረታ ወደ መቅደስ ገብቶ እጣን አጠነ። እንግዲህ የእጣን ማጠን የካህን ስራ ነው። ግን ራሱ እኔ አጥናለሁ ብሎ እንደገባ እንዳጠነ እና በላዩ ላይ ለምጽ እንደታየበት እና 80 የሚያውሉ ካህናታቸው የተቃወሙት ንጉስ ብለው አልተውትም። ነው አትችልም፣ አንተ ለማጠን ይሄን ስልጣን የሰጠህ የለም ብለው ተቃወሙት። ግን በቁጣ እጁን ሲዘረጋ ነው ለምጹ የወጣው። ኢቨን እድል ሰጥተውት ነበረ ንስሐ እንዲገባ ማለት ነው። ግን እሱ እንደውም ለዛውም ተቆጣ። እንዴት ትገስጹኛላችሁ ብሎ ነው። ስለዚህ ለምጽ በላዩ ላይ መታየት ጀመረ። ያው የታወቀ ነው ለምጽ ያለው ሰው ርቆ ከቤት ርቆ ከሰው ርቆ የሚኖር ነው እና ለብዙ ጊዜ እስከ ሞተበት ጊዜ ዘመን ብቻውን ነበር የሚኖረው እና ልጁ ባይነክስም ሌጋሊ ግን ልጁ ነበር የሚያስተዳድረው ይላል። እሱ ግን ለብቻው በአንድ እስኪሞት ድረስ በአንድ ቤት ውስጥ ለብቻው ኖሮ የሞተ ሰው ነው እና ከዛ በኋላ ልጁ ኢዮአታም እንደነገሰ በምዕራፍ 27 ላይ እናያለን። እና እግዚአብሔር ፊት መልካም አደረገ ኢዮአታም በነገሰ ጊዜ። ግን የሚገርመው መቅደስ ገብቶ አያውቅም ይላል። አይ ቲንክ በአባቱ ምክንያት ፈርቶ ይሁን አይታወቅም። ጥሩ ነገር አድርጓል፣ ግን አንድ ቀን መቅደስ ገብቶ አያውቅም። እኔ በጣም እንትን ኢንተረስቲንግ ነው ለእኔ። ብዙ ነገስታቶች ወደ እግዚአብሔርን የሚያመልኩ ከሆነ ወደ እግዚአብሔር መቅደስ ይገባሉ። ይሄ ሰው ግን ሜቢ እንግዲህ አባቱ ወይም አስገብቶት አያውቅም፣ ከልጅነቱ ገብቶ አያውቅም፣ ወይ ደግሞ በአባቱ ምክንያት ፍርሃት ይኑረው፣ ነገር ግን ወደ መቅደስ ገብቶ አያውቅም ይላል። እግዚአብሔር ፊት መንገዱን ግን አቅንቶ በረታ ይላል። በረታ በአባቱ መንገድ አልሄድም፣ ከሱም እንደሞተ ያ በእግዚአብሔር ጥሩ ንጉስ ነው ጥሩ ነው። ሲጀምርም ሲጨርስም ጥሩ ሆኖለት አለቀ፣ ሞተ። ስለዚህ በሱ ምትክ ምዕራፍ 28 ላይ አካዝ የሚባል ልጁ እንደነገሰ እናያለን። ይሄኛው ደግሞ ክፉ ነው፣ ክፉ ነው። በአሊምን ቀልጤ የተሰሩትን ምስሎች ሁሉ ሰራ ጭራሽ እና በሸለቆ ውስጥ ያጥን ጀመር፣ በኮረብታ መስገጃ፣ በተራሮች ላይ፣ በለመለመ ዛፍ ሁሉ በታች ይሰዋ ጀመር፣ ያጥንም ነበር። የከፋ ከሌሎቹ ደግሞ ይሄ ደግሞ የከፋ ሆነ። ስለዚህ በሰማሪያ እጅ አሳልፎ እግዚአብሔር ሰጠው። ፋቁሄ የሚባል ተነስቶ እንደው በአንድ ቀን ነው 120,000 ይሁዳውያንን የገደለው እና ምንም አይነት ጦርነት ማሸነፍ እስከማይችል እንደደረሰ ነው የምናየው። ከዛ ኤፍሬም ወገን የነበረ መሀያል ሰው ዘክሪ የሚባል ደግሞ ተነስቶ የቤቱን አዛዥ አለቆችን ሁሉ እንደገደለበት፣ ከእስራኤልም 200,000 ሴቶችን ማርኮ ወደ ይሁዳ እንደወሰደ እና ኦዴን የሚባል ካህን ነቢዩ ማን ነው ነቢይ እነዚህን እስራኤላውያንን ከይሁዳ ነው ማርከው እንግዲህ የሚሄዱት። እግዚአብሔር ምንም እንኳን ህዝቡን ቢቀጣ ተባባሪ አይፈልግም። በቃ ይሄ ትልቁ የእግዚአብሔር ባህሪው ነው፣ ተባባሪ አይፈልግም። እነሱ እግዚአብሔር ሲያዋርዳቸው ሲቀጣቸው ሲያዩ መጥተው እስራኤላውያን ብዙ ምርኮ ብዙ ሴቶች እንትን ብለው ወሰዱባቸው። ግን ይሄ ኦዴ የሚባል ነቢይ ተነስቶ ኖ ማድረግ አትሉም አላቸው። ሰማሪያ የሚመጣውን ጭፍራ ሊገናኝ ወጣ፣ እንዲህ አላቸው፣ ነው የአባታቸው አምላክ እግዚአብሔር የይሁዳን ስለተቆጣ በእጃቸው አሳልፎ ሰጣቸው፣ እናንተ ወደ ሰማይ በሚደርስ ቁጣ ገደላችኋቸው። አሁንም የይሁዳና የኢየሩሳሌም ልጆች ባሪያዎች የሆኑ ይገዙላችሁ ዘንድ ታስባላችሁ? ነገር ግን አምላካችን እግዚአብሔር የበደላችሁን በደል በእናንተ ዘንድ የለምን? ማናችሁ እናንተ? አሁንም ስሙኝ፣ የእግዚአብሔር ቁጣ በላያችሁ ነዷልና ከወንድሞቻቸው የወሰዳችሁትን ምርኮ መልሱ። ደግሞ ከኤፍሬም ልጆች አለቆች ዮሐና ልጅ ዘካርያስ እንቸን ይጠቅስና በእግዚአብሔር ፊት በእኛ ላይ በደል አድርጋችኋል፣ በእግዚአብሔር ፊት በእኛ ላይ በደል ታመጡብናላችሁና ኃጢአታችንን በደላችንን ታበዛላችሁና የተማረኩትን ወደዚህ አታግቡ ብለው ህዝቡ ከለከሏቸው ይላል። እዚህ እንዲህ መልሱ እናያለን። እስራኤልና በራሱ በይሁዳ መካከል ጦርነት አንስተው ማለት ነው። ያንን በነገስታቱ ዘመን ካህናቱ ሲደክሙ ነቢያት አሉ፣ ነቢያት ሲደክሙ ካህናት አሉ። እና ጥሩ ተጠባብቆ እግዚአብሔር ያልተናገረበት ዘመን የለም። ኤኒዌይ ሳይናገር የቀጣበት ሳይናገር አይደለም እዚህ የደረሱት፣ እየተናገረ ነው እዚህ የደረሱት። እና በኋላም በእስራኤል ላይ የተደረገ ጦርነት ይሁዳ እንደተመታ አሜስያስ እንደኮበለለ እና በስተኋላው ተከትለው እንደገደሉት ያወራል። ምዕራፍ 26 ላይ ነው አሜስያስን ተከትለው እንደገደሉት ይነግረናል። ከዛ ምዕራፍ 28 ላይ ነን ያለ ነው። ምዕራፍ 28 ምንድን ነው የሚለው? ያው አካያዝን ልጆቹን እንደገደሉት ይነግረንና ምዕራፍ 29 ላይ ንጉስ ሕዝቅያስ ነው። ሕዝቅያስ በዳዊት መንገድ የሄደ ሰው ነው። በነገሰ በመጀመሪያው ዓመት በመጀመሪያ ወር ያደረገው ነገር የእግዚአብሔርን ቤት ደጅን የከፈተው። ምክንያቱም ያኛው ከዛ በፊት አካዝ አስዘግቶት ስለነበረ የዘጋውን የእግዚአብሔር ቤት የከፈተ ሕዝቅያስ ነው። መቅደሱን ያነጻ ሕዝቅያስ ነው። ሌዋውያኑን እንዲቀደሱ የነገረ፣ እርኩስን ነገር ከቤተ መቅደሱ እንዲያስወግዱ የነገረ ሕዝቅያስ ነው። ግን በጠቅላላ እግዚአብሔር ቁጣ በይሁዳና በኢየሩሳሌም ላይ የሆነው በአይናችሁም እንደምታዩት ለድንጋጤና ለመደነቃ ለመዘባበቻ አሳልፎ የሰጣችሁ በዚህ ምክንያት ነው እና ስለዚህ አባቶቻችሁ በሰይፍ የወደቁት ወንዶች ልጆችና ሚስቶቻቸው የተማረኩት አሁንም የቁጣው ጽና ከኛ እንዲመለስ ከእስራኤል አምላክ እግዚአብሔር ቃል ኪዳን እናደርግ ብሎ የልቡን የህዝቡን ልብ እንዳነሳሳና ሌዋውያን እንደሰበሰበ ከዛ ካህናቶቹን እንዳነሳሳ መቅደሱን እንዲቀድሱ እንደውም እንዲከፈት ያደረገ ንጉስ ሕዝቅያስ ነው። ከዛ ቤተ መቅደሱ እንደገና ለእግዚአብሔር የተለየ እንዲሆን አደረገ። ወደ ውስጡም ወደ ንጉስ ሕዝቅያስ ራሱ ገብቶ የእግዚአብሔር ቤት ሁሉ ለሚቃጠል መስዋዕት የሚሆን መስዋዕት እንዳቀረበ ገጹን፣ ህብስቱን፣ ገበታውን፣ እቃውን ሁሉ አንጽተው ንጉስ አካዝ ነግሶ ሳለ በመተላለፍ ያረከሰውን እቃ ሁሉ አዘጋጅተውና ቀድሰው በእግዚአብሔር መሰዊያ ፊት እንዳቀረቡ እዛ ላይ እናያለን። ተሐድሶ ያመጣ ሕዝቅያስም ተሐድሶ ያመጣ ንጉስ ነው። ስለዚህ ጥሩ ዘመን ያሳለፈ ነው። የፋሲካ በዓል እንዳደረጉ እናያለን። ትልቅ የፋሲካ አከባበር። ይሄማ ለአይሁድ ብቻ ሳይሆን ለእስራኤልም ጨምሮ ነው ያደረገውና ከዚህ በፊት ሆኖ የማያውቅ ይሄ በጣም ታላቅ የሆነ የፋሲካ በዓል እንዳደረገ ህዝቡ እዛ ጋር እናያለን። ምዕራፍ 30 ላይ እናያለን እና ምዕራፍ 31 ላይ ንጉስ ሕዝቅያስ ያደረገው መንፈሳዊ ተሐድሶ ይላል። ይሄኛውም ተሐድሶ ትልቅ ተሐድሶ ነው ያደረገው። ንጉስ ሕዝቅያስ ትልቅ ተሐድሶ ነው ያደረገው። ያው ተሐድሶ ማለት ከህዝቡን ሁሉ መንፈሳዊ አቋማቸውን፣ መንፈሳዊ ኑሯቸውን የሚያጠቃልል ነው። ካህናቱን፣ ህዝቡን፣ እያንዳንዱን፣ ሌዋውያኑን፣ ነገስታቱን ለሁሉም እድሳት እንዲደረግና ታላቅ መስዋዕት እንዲያቀርቡ እግዚአብሔር ፊት ልባቸውን ያነሳሳ ሰው ነው። በምዕራፍ 32 ላይ አሶራውያንና በኢየሩሳሌም ላይ አደጋ ለመጣል እንደዛቱ ነው የምናየው። አሶራውያኑ መጥተው በኢየሩሳሌም ላይ አደጋ እንደሚጥሉ እና እንዳስፈራሩ ሰናክሬ የሚባል ንጉስ ሁላችን እናውቃለን። በጣም ትንሽ አድርጎ ርካሽ አድርጎ ባዶ አድርጎ እንዳሳያቸው ሕዝቅያስ ንጉስ ሕዝቅያስ ግን ሰናክሬ እንደመጣ ኢየሩሳሌም ሊወጋ ፊቱ እንደቀረበ ባየ ጊዜ ጽኑ አይዟችሁ፣ ከእኛ ጋር ያለው ከእነርሱ ጋር ያለው ይበልጣልና አትፍሩ፣ አትደንግጡ አላቸው። ህዝቡን እንኳን የማበራ ከእነርሱ ጋር ያለው የስጋ ክንድ ነው፣ ከእኛ ጋር ያለው የሚረዳን የሚዋጋልን አምላካችን እግዚአብሔር ነው ብሎ አጽናናቸው ይላል። ስለዚህ ንጉሱ በእግዚአብሔር የተጽናና የሚያምን እግዚአብሔርን የሚያውቅ ሰው ስለሆነ ታላቅ ሰራዊት ታላቅ ሶርያውያን ታላቅ መጥተውባቸው እዛ ጋ እንኳን ሲፈራ አይታይም። እንደውም ህዝቡን ሲያጽናና ነው። ህዝቡም በይሁዳ ንጉስ በሕዝቅያስ ተጽናኑ ይላል። ከዛ የአሶር ንጉስ ሰናክሬም እንደውም መልእክተኛ ይልካል። አታላችሁ፣ ይሄ እሱ የሚላችሁ እግዚአብሔር ያድነኛል እያለ የሚላችሁ ነገር አትስሙ። እስቲ የኔን ክንድ ከዚህ አማልክት ችለውኛል ወይ? ስለዚህ አሁን እናንተ የሚላችሁ የእናንተ እግዚአብሔር ከኔ ሊያስጥላችሁ ይችላል ወይ ብለው ከተማይቱን እንዲወስዱ በቅጥር ላይ የተቀጠሩትን ኢየሩሳሌም ህዝብ ሁሉ ያስደነግጥ ዘንድ በቋንቋቸው በዕብራይስጥ እንዲናገር በቋንቋቸው ይጮሁባቸው ነበር ይላል። ነገር ግን በሰው እጅ በተሰሩ በምድር አሕዛብ አማልክት ላይ እንደሚናገሩ መጠን በኢየሩሳሌም አምላክ ላይ ተናገሩ ይላል። ልክ እንደው በሰው እጅ የተሰራ አማልክት አድርገው ውጊያው የእግዚአብሔር ሆነ ማለት ነው። ስለዚህ ንጉስ ሕዝቅያስ የአሞጽ ልጅ ኢሳያስ ስለዚህ ጸልይ ይላል። ኢሳያስ በዛ ዘመን እንደነበረ መጽሐፍ ጥቆማ ይሰጣል። እግዚአብሔርም ጽኑ ኃያላን መሳፍንቱን አለቆችን ከአሶር ንጉስ ሰፈር እንዲጠፉ መልአክ ሰደደ ይላል። የአሶር ንጉስም አፍሮ ወደ አገሩ ተመለሰ። ወደ አምላኩ ቤት በገባ ጊዜ ከወገቡ የወጡ ልጆች በሰይፍ ገደሉት ይላል። እንዲሁም እግዚአብሔር ስም በኢየሩሳሌም የሚኖሩትን ከአሶር ንጉስ ከሰናክሬጅ ከሁሉም እጅ አዳናቸው። በዙሪያቸው ካለ ሁሉ አሳረፋቸው። ብዙዎች ለእግዚአብሔር መባ ይዘው ወደ ኢየሩሳሌም ይመጡ ነበር። ለንጉሱ ለአይሁድ ንጉስ ሕዝቅያስ እጅ መንሻ ሁሉ ይሰጡት ነበር። እሱም ከዚህ ነገር በኋላ በአሕዛብ ሁሉ ፊት እግዚአብሔር ከፍ ከፍ አደረገው ይላል። ሁልጊዜ ሰይጣን ዝቅ ያደረገን ያዋረደን ሲመስል እግዚአብሔር ግን ከፍታችንን ነው የሚያየው። ከፍ የሚያደርግበት መንገድ ከዛ እንዳለው ከዚህ መጽሐፍ እንረዳለን። ግን በእግዚአብሔር ላይ ልባችን ሲታመን በእግዚአብሔር ላይ ስናደርግ ነው። ስለዚህ ሕዝቅያስ ዘመኑ ፍጻሜ ሕዝቅያስ የቀረው ነገር ቸርነቱም ሆነ በአሞጽ ልጅ በነቢዩ ኢሳያስ ላይ ተጽፏል ይላል። ራእይ ላይ እዛ አለ ይላል። ከአባቶቹ ጋር እንቀላፋ፣ በዳዊት ልጆች መቃብር በላይኛው ክፍል ተቀበረ። በይሁዳና በኢየሩሳሌም የሚኖሩ ሁሉ በሞቱ አከበሩት እና ልጁ ምናሴ በፋንታው ነከሰ። ኢሳያስ መጽሐፍን ስናይ እንደሚሞት ታሞ ነበረ። ትልቅ በሽታ እባጭ ይዞት እንደሚሞት እዛ ጋር ይነግረናል እና እግዚአብሔር እንደሚሞት ሲነግረው ወደ ግርግዳ ዞሮ እንዳለቀሰና በኋላ ግን ነቢዩ ተመልሶ መጥቶ 15 ዓመት እግዚአብሔር እንደጨመረለት እና ይሄ በተጨመረለት 15 ዓመት እንግዲህ ምናሴ እንደተወለደ ነው የምናየው። ስለዚህ ምዕራፍ 33 የምናየው የይሁዳ ማን ነው የይሁዳ ንጉስ ኢዮሳፍጥ ሲሞት ምናሴ ነገሰ። የ12 ዓመት ልጅ ነው ሲነግስ እና ከዛ በኋላ ነው የተወለደው እና አባቱ ያፈረሳቸውን የኮረብታ መስገጃዎችን መልሶ ሰራ። ቅድም እንዳልነው እንግዲህ ምናሴ ምን አይነት እናት እንዳሳደገው አይዶን ነው እንጂ አባቱ እንደዚህ አይነት መንፈሳዊ ሰው ነው፣ እንደዚህ እግዚአብሔርን ይሄን ያህል የሚያውቅ ሰው ነው። ግን ምናሴ ሲመጣ በፍጹም እንደዚህ አይነት አይደለም። አባቱ ያፈረሳቸውን የኮረብታ መስገጃዎች መልሶ ሰራ፣ በአሊምን መሰዊያ ሰራ፣ የማምለኪያ ጸዶችን ሰራ፣ ለሰማይ ሰራዊት ሁሉ ሰገደ ይላል። አመለካቸው፣ ምንም የቀረው ነገር የለም። በእግዚአብሔር ቤት መሰዊያዎችን እንደውም ውስጥ ሰራ ለፀሐይና ለጨረቃ እና በእግዚአብሔር ቤት በሁለቱ አደባባዮች ላይ ለሰማይ ሰራዊት ሁሉ መሰዊያ ሰራ ይላል። ውስጥ ገብቶ የድፍረቱ ድፍረት ለእስራኤል አምላክ ለእግዚአብሔር የሚሰዋበት ቦታ ላይ እሱ ለጨረቃና ለከዋክብት ለመሰዋት ውስጥ ገብቶ መሰዊያን እንደሰራ ልጆቹንም እንደውም በእሳት አሳልፎ ሰጠ። አሞራ ገላጭ ሆነ ይላል። አስማት አደረገ፣ መተተኛ፣ መናፍስ ጠሪ፣ ጠንቋይ ነበር ይላል። እና አሜዚንግ አይ ዶንት ኖ ኬት አመጣው ይሄ ልጅ። እንግዲህ የ12 ዓመት ልጅ ሆኖ ወደ ንግስና የመጣው እና ኬት ነው ያመጣው ይሄ እንግዲህ በጣም ካደገ ከእናቱ ይሄን ሁሉ ነገር እስከ ልጅነቱ ሲማር ኖሯል ማለት ነው እንጂ። ስለዚህ የባሰ እንግዲህ ሌሎቹ ነገስታት ላይ ያልታየ ራሱ ጠንቋይ ሆነ። ጭራሽ አይደለም ጠንቋይ ማስጠራት አይደለም፣ ራሱ ያነቁር መተተኛ ነበረ፣ መናፍስ ጠሪ ሆነ ይላል። እና ምናሴ እግዚአብሔር ከእስራኤል ልጆች ፊት ካጠፋቸው አሕዛብ ይልቅ ክፉ ክፉ የሰራ የይሁዳ ንጉስ ነው። እና ያ ወደ የእስራኤልን ከእግዚአብሔር የመለየት ፍጻሜዋን እያቀረበ የመጣ ንጉስ ነው ምናሴ። እግዚአብሔር ምናሴን ህዝቡንም ተናግሯል፣ ግን አልሰሙትም ይላል። ዝም አላለም። እግዚአብሔር ሁልጊዜ በሚሆንበት ጊዜ ዝም ብሎ አይደለም የሚያዩ፣ ይናገራል። ስለዚህ የአሶር ንጉስ አስነሳባቸው ምናሴን በእንትን በሰንሰለት አስረው ወደ ባቢሎን ወሰዱት። ይሄ ሁሉ ሲያደርግ እግዚአብሔር ተናገረ፣ በነቢያቱ ተናገረ፣ አልሰማ አለ። ስለዚህ አሶርን አስነሳበት እና መጥተው በሰንሰለት አስረው ባቢሎን ወሰዱት። ግን በተጨነቀ ጊዜ አምላኩ እግዚአብሔርን ፈለገ። የአባቶቹን አምላክ ፊት ሰውነቱን እጅግ አዋረደ ይላል። እዛው አሶር ሆኖ ይህን ክንዱን ሲያይ እግዚአብሔር አምላክ ደግሞ ተለመነው። እንደ እግዚአብሔር መሐሪ አምላክ የለም። እውነት እኮ ነው፣ ምረቱ ለዘላለም ነው። እና ወደ እርሱ በጸለየ ጊዜ ጸሎቱን ሰማው፣ ወደ መንግስቱም ወደ ኢየሩሳሌም መለሰው። እግዚአብሔር እርሱ አምላክ እንደሆነ እስኪያውቅ ድረስ አስጨነቀው ይላል። እንግዶችንም አማልክት ጣዖታትን በእግዚአብሔር ቤት አራቀ፣ የሰራቸውን መስዋዕቶች ሁሉ አፈረሰ፣ በከተማ ውጭ አውጥቶ ጣለ። የእግዚአብሔር መሰዊያ አደሰ፣ የደህንነትና የምስጋና መስዋዕት ይሰዋ፣ በይሁዳ የእስራኤል አምላክ እግዚአብሔር እንዲመለክ ብቻ አዘዘ እና ከዛ በኋላ ምናሴ እንደሞተ ነው። ይህ ላኪ በጣም እድለኛ ሰው ነው። በኃጢአቱ ተጸጸተ። ለዚህ ነው ኃጢአተኛን አይጠላም፣ ኃጢአት ነው የሚጠላው። ማንም ሰው ከኃጢአቱ ቢጸጸት እግዚአብሔር ይመለሳል። በብሉይ ኪዳን እንኳን እንደዚህ አይነት አምላክ ነው። እንግዲህ እንደ ምናሴ አይነት እግዚአብሔርን የበደለ ሰው የለም። ሞራ ገላጭ፣ ኃጢአተኛ፣ ጠንቋይ እግዚአብሔር ጨርሶ ክዶ እንደገና መቅደስ ውስጥ ገብቶ ለፀሐይና ለጨረቃ የሚሰግድ እንደዚህ አይነቱን ሰው ግን አስጨነቀው። ወደ እሱ እንዲመለስ ሶርያውያንን ላከበት፣ የእግዚአብሔርን ክንድ አሳየው። ብርታቱን ኃይሉን ሲያይ ኢሚዲየትሊ ለእግዚአብሔር ተንበረከከ፣ ተጸጸተ፣ በኃጢአቱ ንስሐ ገባ። ስለዚህ እግዚአብሔር ለሚመለሱ ይመለሳል። የሚመለስ አምላክ እንደሆነ ነው አዲስ ኪዳን ብቻ አይደለም ብሉይ ኪዳንም ነው የሚያሳየን። ማንም ሰው ወደ እግዚአብሔር ብንመለስ እግዚአብሔር ይመለሳል። ባንመለስ እኛን የምንጎዳው እግዚአብሔር ክብሩን እችን ያህል አንነካው፣ እሱ እንደከበረ ይኖራል። በመጨረሻ እግዚአብሔር መጨረሻውን ጥሩ አደረገለት እና በዘመኑ ፍጻሜ ምናሴ የቀረው ነገር ወደ አምላኩ እየጸለየ ጸሎት፣ በእስራኤል አምላክ በእግዚአብሔር ስም የተናገሩ ነቢያት በእስራኤል ነገስታት መጽሐፍ ተጽፏል ይላል እና ደግሞም ጸሎቱ ሁሉ እዛ እንደተጻፈ ይናገራል። እሱም ከአባቶቹ ጋር እንዳንቀላፋ ልጁ አሞጽ እንደነገሰ ምዕራፍ 34 ላይ እናያለን። እና ንጉስ አሞጽ እጅግ መንገስ ሲጀምር የ22 ዓመት ጎልማሳ ነበር እና አባቱ ምናሴ እንዳደረገ በእግዚአብሔር ፊት ክፉ አደረገ። አሞጽ ደግሞ አባቱ ምናሴ ለሰራቸው ለቀሩት ምስሎች ሁሉ መሰዊያ ሰራ። አባቱ መጥቶ ተጸጽቶ ያጠፋቸውን እሱ እንደገና መልሶ ተከላቸው። አባቱ ምናሴ ሰውነቱ እንዳዋረደ በእግዚአብሔር ፊት አላዋረደም። በእግዚአብሔር ርም ሰውነቱን አላዋረደም። ነገር ግን አሞጽ መተላለፍን እጅግ አበዛ ይላል። ባሪያዎቹ ጊዜም አልሰጡትም። የ22 ዓመት ልጅ ሆኖ በ2 ዓመት ብቻ ነው በእስራኤል የነገሰው። ስለዚህ አብረውት ያሉ ዙሪያዎቹን ያሉት ባሪያዎችን ሲያይ አይ ብለው ቶሎ ገደሉት። ስለዚህ ልጁ ንጉስ ኢዮስያስ ምዕራፍ 34 ላይ ልጁ ኢዮስያስ ሲነግስ እናያለን። ኢዮስያስ መንገስ በጀመረ ጊዜ የ8 ዓመት ልጅ ነው ልጅ ነው። ስለዚህ በእግዚአብሔር ፊት ቅን ነገር ነው ያደረገው። 31 ዓመት ነገሰ። በነገሰባት እድሜው በጥሩ እድሜ እግዚአብሔር ቤት። ስለዚህ ነገስታት ሲሆኑ ካህናት አብረዋቸው አሉ፣ አማካሪዎች ናቸው ካህናቶቻቸው። ካህናትን ከሰሙ ነቢያትን ይሰማሉ። ስለዚህ ገና ህፃንነቱ ቶሎ ብሎ ተያያዘ ማለት ነው። በእናቱ ምንም አይነት መጥፎ እንኳን ብትሆን እድል አታገኝም ማለት ነው ይሄ ልጅ በእሱ ሀሳብ ለማሳደግ። በእግዚአብሔር ፊት ቅን ነገር ነው ያደረገው። በአባቱ በዳዊት መንገድ ሄደ እና የ8 ዓመት ልጅ ሆኖ ነው እግዚአብሔርን መፈለግ የጀመረው ይላል። የሚገርም ነው። እግዚአብሔርን መፈለግ ጀመረ። በ12 ዓመቱ ለይሁዳና ለኢየሩሳሌም ማምለኪያ ጸዶችን ቀልጠው የተሰሩትን በሙሉ ከእስራኤል አራቀ፣ ማንጻት ጀመረ። አሊምን መሰዊያዎችን ሁሉ አፈረሰ እና የፀሐይን ምስሎች ሁሉ የማምለኪያ ጸዶችን ቆረጠ። የተቀረጹትን ቀልጠው የተሰሩትን ምስሎች ሰባበረ፣ አደቀቃቸው ይላል። ይሰውላቸው ለነበሩት ሰዎች መቃብር ላይ ራጨው፣ በአያቶቹ መቃብር ላይ ረጨው ማለት ነው እና በጣም እግዚአብሔርን የሚፈልግ እግዚአብሔር እውነት ነው። በጣም የሚገርም ነው። እኔ መጽሐፉን እያየው ስመጣ ትልቅ ያስተዋልኩት እግዚአብሔርን የሚፈልግ ሰው ይጠቀማል። እግዚአብሔር አይደለም ተጠቃሚው፣ ተጠቃሚው እግዚአብሔርን ፈላጊው ሰው ነው እና በ26 ዓመቱ እንደውም በነገሰ በ16ኛው ዓመት ማለት ነው የእግዚአብሔርን ቤት ይጠግን ዘንድ አዘዘ ይላል። ምክንያቱም ብዙ ነገስታት እየተነሱ ብዙ ነገር ስለሚያደርጉበት ሲፈርስ ሲሰራ ሲፈርስ ስለዚህ እድሳት ያስፈልገው ነበር። ስለዚህ ይሄ ሰው የእግዚአብሔር ቤት እንዲታደስ በደንብ ውስጡ አዲስ ሆኖ እንደገና የፈረሰ የወደቀ የወጣ ነገር እንዲገባ መልሶ የቤቱን የሰራ ሰው ነው እና በዛ የሕጉ መጽሐፍ እንደተገኘ እና ሲነበብለት ልብሱን ቀደደ ይላል እና ጾም፣ ጸሎት፣ ካህናቱን ሁሉ ሕዝቡን ሁሉ እንዳዘዘ መጽሐፉ በተገኘ ጊዜ የእግዚአብሔር ቃል ስላልጠበቁ በላያቸው የነደደው ቁጣ ምን እንደሆነ እንግዲህ እግዚአብሔር ቃል ሲነገር ሲጻፍ የጥሩም መጥፎም ያደረጉት ለምን ያጥፋት እንደደረሰባቸው ያን ሁሉ ሲያነብ ልብሱ እንደቀደደና ህዝቡን ሰብስቦ ንስሐ እንዲገቡ ወደ እግዚአብሔር እንዲመለሱ እንዳደረገ ነው የምናየው። ሌላው ነቢይ ሂልዳ የሚባል ነቢይ እንደነበረ በዚያ መጽሐፍ የተጻፈው ሁሉ ያደርጉ ዘንድ አባቶቻቸውን የእግዚአብሔርን ቃል ስላልጠበቁ በላያቸው የነደደ የእግዚአብሔር ቁጣ እጅግ ነውና ሄዳችሁ ስለተገኘው መጽሐፍ ቃል ለእግዚአብሔር በእስራኤልና በይሁዳ ለቀሩት እግዚአብሔርን ይጠይቁ ዘንድ እዘዙ ብሎ ንጉሱ እንዳዘዘ እና ከዛ ተሰብስበው አባቶቻቸው እግዚአብሔርን እንደገና ወደ እግዚአብሔር እንዲመለሱ እንዳደረገ እዛ ላይ እናያለን። እና ይሄም ሰው ህጉን እርሱ በህይወት እያለ እግዚአብሔር ከእርሱ ጋር ነበረ በህይወቱ እያለ እና እግዚአብሔር ታላቅ ነገር እንዳደረገለት ቁጣንም ከሱ እንዳስወገደለት በዘመኑ መልካም እረፍት እንደነበረው እናያለን። በእሱም ወደ አባቶቹ እንዳንቀላፋ በሱ አባት ማነው ልጁ ኢዮስያስ እንደነገሰ ኢዮስያስም የመጀመሪያ ሲነግስ የፋሲካ በዓል ነው ያደረገው። የእሱ ደግሞ አስደናቂ ነው። ቀጥታ የፋሲካ ምናልባት አመቱ ሊሆን ይችላል፣ ጊዜውም ሊሆን ይችላል፣ ከዛ በፊት ተደርጎ የማያውቅ የፋሲካ በዓል እንደተደረገ እናያለን። አይ ቲንክ ሰዓቴ እዚህ ጋር ስለደረሰ እዚች ጋር ላቆምና ለሚቀጥለው ጊዜ ብናደርገው ነው የሚሻለን። የእግዚአብሔር ስም ብሩክ ይሁን። ማጠቃለያ ታሪኩን እንትን ለማድረግ ሳይሆን ዋናው ነገር ምንድን ነው? ከእግዚአብሔር ጋር የሚስማማ ህዝብ እንዴት በዙሪያውን ጸጥ ብሎ ያለምንም አይነት ጠላት፣ ያለም ጠላት ይኖራል፣ ግን ከጠላቱ አርፎ ጠላት እንኳን ልዋጋ ብሎ ቢመጣ ግን ተሸናፊ እንደሆነ፣ ምክንያቱም እግዚአብሔር ስለሚዋጋለት ከእግዚአብሔር ሳይድ ከእግዚአብሔር ጋር የሚሆን የሚወግን ሰው የሚጠቀመው ራሱ እንደሆነ በነገዚህ በነዚህ ነገስታት ታሪክ ውስጥ ትልቅ ድርሻ አለው። እግዚአብሔርን የሚፈልግ እግዚአብሔር ወደ እሱ ይመለስ፣ እግዚአብሔር ከእርሱ ጋር ይሆናል፣ መከናወን ይሆንለታል። ግን ሌላ ጣዖታትን፣ ሌላ ነገሮች እግዚአብሔርን ትቶ ወደ ሌላ የሚመለስ ሰው ራሱን ነው የሚጎዳው የሚለው እና ራሱን መጉዳት ብቻ አይደለም ቤቱን፣ አገሩን፣ መንግስቱን፣ ዙሪያውን ሁሉ ይጎዳል ማለት ነው እና በእነዚህ ነገስታት ታሪክ ይሄን ነው የምናየው። ሌላው ፖይንት ደግሞ እግዚአብሔር እንዴት ብሎ ነው ለምንድን ነው 70 ዓመት ህዝቡ መጣው? ይሄንን እንድንረዳ ያደረገን ይሄ መጽሐፍ ነው እንጂ እግዚአብሔር ዝም ብሎ አይደለም አንስቶ ለከለዳውያን። እውነት ነው፣ እምባቆም እኮ ጭንቅላቱ እስኪዞር ድረስ ነው የጠየቀው። እንዴት እግዚአብሔር ይህን ታደርጋለህ? እንዴት በባሱ ኃጢአተኞች ህዝብን አሳልፈ ትሰጣለህ? ግን ይሄንን ስናጠና ይሄን ስናይ እግዚአብሔር ዝም ብሎ አይደለም የሰጠው። እንዴት ብዙ እንደታገሳቸው እንዴት አድርጎ ቀስ በቀስ ወደዛ እንትን ውስጥ እንደገቡ እንጂ ሲመለሱ እየታለሰ ትንሽ እንኳን እነሱ በብዙ እንኳን ባይመለሱ ትንሽ ሲመለሱለት እየታሰ እያቀፋቸው እንደኖሩና በኋላ ላይ ነቢያቶችን ካህናቶቹም ራሳቸው ካህናትም ነገስታቶችም እግዚአብሔርን የማይፈልጉ ሆኑ። እውነተኛ የነበሩ ነቢያቶችንም እየገደሉ እያሾፉ እየቀለዱ እዛ ደረጃ እግዚአብሔር የተናቀበት መጨረሻ ደረጃ ስለደረሱ ነው ለሰባው ዓመት ለከለዳውያን አልፎ የተሰጡት። እነዚህም ሁለቱ ነገድ ለባቢሎን አልፎ የተሰጡበትን ያንን ነው የሚያሳየንና ታሪኩ እንዴት ቀጣይነት እንዳለው ከዛ በኋላ ከሰባው ከወጡ በኋላ ያለ ነው መጽሐፉ የሚቀጥለውና ያንንም እንድናይ ለምን መጽሐፎቹ እንደተጻፉ የመጽሐፉንም ሐሳብ አዳራውን እንድንጋራ በሚል ነውና የእግዚአብሔር ስም ብሩክ ይሁን። ሳምንታችሁ የተባረከ ይሁን። ሳምንታችሁን እንድታስቡ ምፈልገው እግዚአብሔር የብሉይ ኪዳንም የአዲስ ኪዳንም አምላክ ነው። እግዚአብሔር ፕሪንሲፕሉ አልተቀየረም፣ ኪዳኑ ተቀይሯል። ስለዚህ ኪዳኑ ተቀይሯል ማለት በብሉይ ኪዳን የነበረው በሕግ በሰጠው ስርዓቱ ሰዎች ሲሄዱ ይጠቀማሉ፣ ከሕጉ ሲወጡ በሕጉ ላይ ያለ ፍርድ ያገኛቸዋል። አዲሱ ኪዳን ክርስቶስ ሱስ አዲስ ኪዳን እግዚአብሔር ሰጥቷል። ኃጢአት የማይታሰብበት በደል አይቆጥር። ያ ማለት ኃጢአት እያደረግን በቃ በኃጢአትን እየጨለጥን እየጠጣን እየረካን እንኑር የሚል ሀሳብ የለውም። ነገር ግን ሰው ከውድቀቱ የሚነሳበት ከእግዚአብሔር ጋር አቅም የሚያገኝበት በራሱ ጉልበት የሌለውን ኃይልና ድጋፍ ሆኖ እግዚአብሔር በእግዚአብሔር ጋር ተጣብቀን እንድንኖር ክርስቶስ ኢየሱስ ሕይወት እንደሰጠን የእግዚአብሔርን ሕይወት እንዳካፈለን ጽድቅን ስጦታ አድርጎ በመስጠት ጻችን ጽድቅ ዘር እንደዘራ መንፈስ ቅዱስን ለዘላለም በእኛ ውስጥ እንዲኖር አድርጎ በቃሉና በመንፈሱ እየቀደሰ ክርስቶስን እንድንመስል እሱን እንድንለብስ አዲሱን ሰው እንድንሆን የሚያደርግ ኪዳን ነው የተሰጠን። ደግሞ ጥሩ ኪዳኑ ደግሞ ጥሩነቱ ለብቻ ለብቻችን አዝ ኢንዲቪዥዋል የማህበር ኪዳን አይደለም የተሰጠን። ያ የብሉይ ኪዳን በማህበር ነው ለእስራኤላውያን ወይም ለአብርሃም ዘር ነው የተሰጠው። ይሄ አዲሱ ኪዳን ግን ለተቀበሉት ሁሉ በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ባሪያ የለም፣ ጨዋ የለም፣ የተማረ የለም፣ ያልተማረ የለም፣ ሁሉ በክርስቶስ ኢየሱስ አዲስ ፍጥረት ይሆናሉ። በግላችን የመጣ ኪዳን ነው። ማንንም ልናመካኝ አንችልም። እከሌ ለእኛ ሊቆምልን አይችልም። እስራኤል ነገስታቱና ካህኑ እስካልበደሉ ድረስ እስራኤል ተጠብቀው ነው የሚቆዩት። ሂዱና አጥኑት መጽሐፍ ቅዱስ ውስጥ በደል እግዚአብሔር ዘንድ እርግማንና ብዙ መከራ የሚገጥማቸው ነገስታቱና ካህናቱ ሲበድሉ ነው። በቃ ዋናው ኪዳኑ ላይ የተቀመጡ ሰዎች ሲበድሉ፣ እነሱ እግዚአብሔር እስከተከተሉ ድረስ ህዝቡ እየጠብቆ ይኖራል። የሐዲሱ ኪዳናችን ሰው ላይ አላተኩርም። ክርስቶስ ስለሆነ ኪዳናችን ካህናችን እሱ ነው፣ መስዋዕታችን እሱ ነው፣ ታቦታችን እሱ ነው። ይዞን የገባው እስከ በስጋው በኩል ሰውነት በኩል ወደ ቅድስት ይዞን የገባ ክርስቶስ ነው። የታረደልን መስዋዕት ዘላለማዊ መስዋዕት ነው። በየጊዜው የሚደም የሚፈስ የኮርማና የበጎች ደም አይደለም የፈሰሰው። የፈሰሰው የልጁ የኢየሱስ ክርስቶስ ደም ነው የፈሰሰልን። አዲሱ ኪዳን ልቆ የላቀበት ምክንያት ይሄ ነው። እድለኞች ነን እኛ የአዲስ ኪዳን አማኞች። አሁን ብሉይ ኪዳን አይተን በብሉይ ኪዳን ህይወት እንድንኖር አይደለም፣ ግን የላቀ ህይወት አዲስ ኪዳን ውስጥ አለልን። ስለዚህ በክርስቶስ ቀርበነው እግዚአብሔር ብርሃን ነው፣ ማንም በማያየው ብርሃን ውስጥ ይኖራል። በአንድ ልጁ ቃል ስጋ ሆነ፣ ጸጋና እውነትን ተሞልቶ በመካከላችን አድሮ በአንድ ልጁ ክብሩን አየን ይላል። ስለዚህ በዚህ በልጁ በክርስቶስ ኢየሱስ ወደ እሱ እንድንጠጋ ያንን ህይወት ሊያካፍለን እግዚአብሔር አዲስ ኪዳን የሰጠው። ስለዚህ ህግን በመጠበቅ በራሳችን ጽድቅ በራሳችን አቅም ማንችለው፣ አንዱም ራሱ የብሉይ ኪዳን መጽሐፍቶች የሚነግሩን ይሄንን ነው። ሰው እንዴት እንደማይችል ነው የሚያሳዩን። ግን አሁን አዲስ ኪዳን ላይ የማንችለው እናንተ ደካሞች ሸክም የከበዳችሁ፣ ክርስቶስ እኮ ይሄ እናንተ ደካሞች ሸክም የከበደ ሲል የቀን ይሄ ትልቅ እላቸው ላይ ሸክም አለ የሚለውን ፊዚክሊ ማለት አይደለም፣ ግን ህግ ጫና ማለቱ ነው። ህጉ በላያችሁ አበዳችሁ፣ ኑ ወደ እኔ ያሳርፋችኋል፣ የኔ ቀላል ነው። የኔ ቀንበር ልዝብ ነው። አዲሱ ኪዳን ልዝብ ቀሊል። ለምን? እኔ ነኝ የተሸከምኩት። ከኔ ጋር ነው። ከኔ ጋር የምትማሩ ከኔ ጋር የምትኖሩበት ኪዳን ነው። ከሱ ጋር በመኖር ከሱ ህይወት ውስጥ በመሆን ነው። ኪዳኑ እሱ ውስጥ ነው ያለው። ኢን ክራይስት ነው ያለው ኪዳኑ። ስለዚህ ምናልባት ለምንድን ነው የምናገረው? ድንገት የሚገቡ ሰዎች ደግሞም ቁጭ ብለን የምንሰማው ወስደን ራሳችን ብሉይ ኪዳን ውስጥ እንዳንከተነው፣ ይህን ስንሰማ ወስደን በዛ ኪዳን ራሳችን እንዳናስተናግድ። እኛ የአዲስ ኪዳን አማኞች ነን። ያ ኪዳን የማይጠቅም ሆኖ ስለተገኘ ከመንገድ ተወግዷል። ሰዎችን ሊያድን ስላልቻለ ለማጥፋት እንጂ ሰዎችን ሊያድን ስለ መጽሐፍ ቅዱስ የሚለውን። ስለዚህ ይሄ አስረጅቶታል ይላል ሐዋርያው ጳውሎስ። አሮጌው አስረጀው አዲስ በማለት አዲሱ ግን በላቀ ነው የመጣው። ከመላእክት ልቆ፣ ከክህነት አገልግሎት ልቆ፣ ከመስዋዕት ልቆ 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 ነው የመጣው አዲሱ ኪዳን በክርስቶስ። የላቀ ኪዳን ነው አዲሱ ኪዳን። ስለዚህ እኛ በዚህ በላቀ ኪዳን ውስጥ ከእግዚአብሔር ጋር ተስማምተን መኖር የምንችልበት ኪዳን ነው ያችሁ እንጂ የምንቀልድበት ኪዳን አይደለም። እግዚአብሔር ፕሪንስፕሉ አልተቀየረም። ጽድቅ ኃጢአትን መጥላቱ አልተቀየረም። ኃጢአተኛን ግን ወደደ። ኃጢአትን ከኃጢአተኛ ለመለየት ነው ልጁን የሰጠው። ያስከፈለው ዋጋ ከባድ ነው፣ የከፈለው ዋጋ። ስለዚህ እግዚአብሔር ስም ብሩክ ይሁን። እኛ ከእግዚአብሔር ጋር ተስማምተን መኖር ዛሬ እንችላለን። በክርስቶስ በክርስቶስ ውስጥ ሆነን ኦልሬዲ በደልና ኃጢአታችን ክርስቶስ በመስቀል ላይ ደምስሶልናል። ስለዚህ ኢየሱስ ክርስቶስ የግላኝ አዳኛችን ሲሆን ከእግዚአብሔር ጋራ እርቅ በቅርቅ አድርገናል። ልጆች ሆነናል። እግዚአብሔር መንግስት ገብተናል ማለት ነው። እዚህ በዚህ ቤቱ በዚህ ሩም ውስጥ ያለ አንድ ሰውም ቢሆን እንኳን ራስን ለክርስቶስ ያልሰጠሽ ራስሽን ያልሰጠሽ ብቱ አሁን እጋብዛችኋለሁ ክርስቶስ ኢየሱስ እንደ ግል አዳኛችሁ እንድትቀበሉ። ያ ኪዳን የሞተ ነው። ሲህ እንዴት እያደረገ ሰው እንደሚገል ቀላል ኪዳን አይደለም። ሲመጣም ኪዳኑ በትልቅ ፍርሃትና መንቀጥቀጥ ከእሳት ጋር ተራራ እየጨሰ የመጣ ኪዳን ነው። የአዲሱ ኪዳን ግን ተራራ ላይ ኢየሱስ ክርስቶስ ደም ፈሶ ነው የመጣው። በተዋረደ መንገድ ነው የመጣው። ጨለማ የሆነው ሰማይና ምድር የጨለሙት ኢየሱስ ነፍሱ ያንን የዓለምን ሁሉ ኃጢአት በላዩ ላይ ተሸክሞ ፊኒሽ ተፈጸመ ሲል ሰማይና ምድር ጨለመ። አዲሱ ኪዳን እግዚአብሔር ብርሃን ወደ ሰዎች እጁን የዘረጋበት ለልጁ ጀርባውን የሰጠበት ኪዳን። ዛሬ ምንም እግዚአብሔርን ልጆች ተብለን ልንጠራ አብ እንዴት ያለ ፍቅር እንደሰጠን ይሁ እንደዛውም ነን። ምክንያቱም እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ስላፈቀረን እና በጣም እድለኛ ነን። ይሄ እንዳያመልጠን፣ ይሄ እድል እንዳያመልጠን፣ ይሄን እድል መጠቀም አለብን። እዚህ ከእግዚአብሔር ጋር በዚህ አይነት ስንኖር እግዚአብሔር ፕሪንስፕሉ አይቀየርም ብለናል። ኃጢአትን የሚጠላበት እንትኑ እኮ ለኃጢአት ያለው አመለካከት ተቀይሮ አይደለም። ኃጢአተኛን የተቀበለው አይደለም፣ ግን ለኃጢአቱ ዋጋ ከፍሎ ነው። ለኃጢአታችን ዋጋ ተከፍሎ ነው የምንነጻበት መንገድ ተዘጋጅቶልን ነው እና ይሄ መንገድ እውነት የሆነውን ክርስቶስን እንድትቀበሉ ጋብዛለሁ። እግዚአብሔር ስም ብሩክ ይሁን። ባላችሁበት ቦታ ጌታ ሆይ አዳኜ ነህ፣ አምላኬ ነህ፣ እቀበልሃለሁ። ኃጢአቴን በደሌን ይቅር በለኝ። ደግሞ በመስቀል ላይ የፈሰሰው ደምን ኃጢአቴና በደሌን ስለሚያነጻልኝ ስላነጻኸኝ አመሰግንሃለሁ በሉ። ወደ ጥሩ ቤተ ክርስቲያን የእግዚአብሔር ቃል ወደሚያስተምሩ ቦታ ሂዱ። ሁልጊዜ እዚህ ውስጥ ግቡ፣ የእግዚአብሔርን ቃል ስሙ፣ እናንተም በግላችሁ አንብቡ፣ ጸልዩ። መንፈስ ቅዱስ ራሱ ያለማመዳችኋል የመንፈሳዊ ህይወት። ሁላችን እንደዛ ነው። ሰው ተወልዶ ቀስ እያለ ነው የሚያድገው። እግዚአብሔር ስም ብሩክ ይሁን። ጌታ ስም ብሩክ ይሁን። ጌታን አመሰግናለሁ። ወንድሞቼ እህቶቼ፣ ጸልይና ጨርሳለሁ። እግዚአብሔር ሆይ እናመሰግናለን። ጌታ ሆይ አንተ ታላቅ አምላክ ነህ። ቃልህ ወጥቷል። ቃልህ ያው ነው። ሁለት አፍ ካለው ሰይፍ የተሳለ ጅማትን፣ ቅልጥምን፣ አጥንትን እስኪ ለይ ድረስ የሚወጋ ነው። ጌታ ሆይ ወጥቶ በወንድሞቼ በእህቶቼ ላይ 100 ፍሬ እንዲያፈራ ነው፣ በእኔም ላይ እንዲያፈራ ነው ምለምንህ። እኛ ታሪክ የምናጠናት የታሪክ አጥኔዎች አይደለንም። ነገር ግን ቃልህን ጌታ እንመረምራለን። ከቃልህ እግዚአብሔር ብርሃን ስላለ፣ በቃልህ ውስጥ ጽዳት ስላለ፣ ፈውስ ስላለ ጌታ ሆይ ለዚህ ዛሬ የተመለከትነው ቃልህ እግዚአብሔር ወይ አስደንቆናል፣ ያስገረመናል። ምሕረትህ ምን ያህል ምሕረተኛ አምላክ እንደሆንክ፣ ምን ያህል ቸረኛ እንደሆንክ ጌታ ወይ ለሚመለሱ ምን ያህል የምትመለስ አንተ ሰውን ማጥፋት አትፈልግም። ሰዎች እንዲመለስ ሰዎች የሚያጠፋቸው የራሳቸው ኃጢአት ነው የሚያጠፋቸው እግዚአብሔር የሄዱበት መንገድ እንጂ ያዘጋጀኸው መንገድ የጥፋት መንገድ አይደለም። አሁን በተለይ ለእኛ አዲስ ኪዳን አማኞች ጌታ ሆይ ልጅህን መንገድና እውነት ህይወት አድርገህ ወደ እኛ አምጥተሃል። መንገድ ጠፋን እንዳንል፣ ማን ያሳየናል እንዳንል፣ ራሱ ቃል ስጋ ሆኗል። ተዋርዶ ስጋ የሰው ስጋ ለብሶ በምድር ላይ መጥቷል። ጌታ ሆይ እናመሰግንሃለን ስለዘጋጀልን፣ ስለዚህ ደህንነት ዛሬ ስላለንበት ኪዳን የማህበር ኪዳን ስላልሆነ ጌታ በግል የግል አዳኛችን ስለሆንክ በግል መገናኘት በግል አምላካችን ልትሆን ስለወሰንክ እናመሰግንሃለን። ክብር ሁሉ ለአንተ እንሰጣለን። ወንድሞቼ እህቶቼን ባርክ ጌታ ሆይ። ቃልህ መቶ ፍሬ ያፍራ። የቃል ደስታ ሳምንታችን ሁሉ በቃል ደስታ እንኑር። ቃልህንም እንውደድ። እስቲ እናጥና፣ እንብላው። ይጣፍ ጌታ ሆይ ቃልህ ከማር ይጣፍጣል ብሏል ዘማሪው። ጌታ ሆይ ቃልህን በቃልህ ላይ ያለውን ደስታ ለማምደን በቃልህን እንደሰት፣ በቃልህ እግዚአብሔር ኢንጆይ እናደርግ። ጌታ ሆይ እናመሰግንሃለን ስለ ሁሉ። ክብር ሁሉ ለአንተ ይሁን። ጀምረን እስከምንጨርስ ስለረዳህን ስምህ የተባረከ ይሁን። በዚህ ሩም ውስጥ የተቀመጡትን ወንድሞች እህቶቼን ሁሉ ባርካቸው። በረከትህ ጌታ ሆይ በኢየሱስ ክርስቶስ ስም ታገኛቸው። አምላኬው እንደ ባለጸግነት መጠን በክርስቶስ ኢየሱስ ያስፈልጋቸውን ሁሉ ሙላባቸው። ከዚህ በኋላ የሚኖረውንም ጊዜ ባርክ እግዚአብሔር ሆይ። የመነቃቂያ የመነሳ ወደ አንተ የመጠጊያ ይሁን እግዚአብሔር። አንተን የመምሰል ጌታን እየመሰልን የምንሄድበት ይሁን። ክብር ሁሉ ላሰጥ በናዝሬት በኢየሱስ ክርስቶስ ገናና ስም አሜን፣ አሜን። ወንድሞቼ እህቶቼ ተባረኩ። እግዚአብሔር ቢፈቅድ ኔክስት ዊክ እንደ ጌታ ፈቃድ እንገናኛለን ማለት ነው። ተባረኩ።